программа «Зоя Геннио», Ютуб Пятенс, Радио Авиано. ጤና ስጥልን አድማጮቼ ይህ የምታዳምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ልብ ይሰብራል። ቃል ቅስም ይሰብራል። ቃል ያሳመማል። ቃል ይገላል። በሌላ በኩል ቃል ልብ ይጠግናል። ቃል ይፈውሳል። ቃል ያድናል። ትክክለኛ ቃላትን በመጠቀም ባስፈልጋዩ ቦታና ባስፈልጋዩ ጊዜ ሐሳብን መግለጽ ብዙ አለመግባባቶችን ከማራቁ በተጨማሪ ጥሩ ግንኙነቶችንና በሰዎች ብሎም በህብረተሰብ መካከል መግባባትና ፍቅርን አንድነትን ይፈጥራል። በተለይ እነዚህ በቃላት ተቀናብረው የሚገለጹት ሐሳቦች ከልብ የመነጩና በእውነት ላይ የተመረኮዙ ከሆኑ እንስሶች እንኳን በጥሩ ቃላት ሲነገራቸው የሚፈልገውን ነገር ለማድረግ ይሞክራሉ ይባላል። በተቃራኒው ኃይለ ቃል በመጠቀም የሰው ልጅ እንስሶችን ማናገር ሲጀምር ለእንስሶቹ የሚገባቸው ጥላቻና አደጋ እንዳለና ራሳቸውን ለመከላከልና ካደጋ ለመዳን ወይ ይሮጣሉ አሊያም በሚችሉት መንገድ ካደጋው በኃይል ለመከላከል ይዘጋጃሉ። ወሎ ውስጥ ገበሬው ጅብ በሌሊቱ ቤቱ አጠገብ መጥቶ ሲጮህ ከሰማ ዱላና በትር ይዞ በመውጣት ከብቶቹን ጅቡ እንዳይበላበት ከመከላከል ይልቅ የሚመርጠው የቤት ውስጥ ቁጭ ብሎ ተው እንጂ ወንድሜ፣ ተው እንጂ አባቴ፣ ተው እንጂ አጎቴ፣ ምን በደልኩ፣ ምን አጠፋሁ እያለ ጥሩ ቃላትን በመጠቀም ጅቡን መለመን ነው። ጅቡም ይህን ሲሰማ ምንም ጥፋት ሳይጠፋ ተመልሶ ይሄዳል ይላሉ። አለበለዚያ ግን እነዚሁ አርሶ አደር የገጠሩ ወሎዮች እንደሚሉት ከሆነ ወይ ከብቱን ወይ ማሳውን ያጠፋል ይላሉ። ምን ያህል ጅቡ ይህን እንደሚያደርግና እንደማያደርግ ምንም ተጨባጭ ማስረጃ ባይኖረኝም የገጠሬው ሰው ግን ጥሩ ቃላትን በመጠቀም ጅቡ እንዲሄድለት ለማድረግ እንደሚሞክር እኔው ራሴ ወሎ የድገት በህብረት ዘመቻ በዘመትኩበት ጊዜ ያጋጠመኝ ጉዳይ ነው። እናም የቤት እንስሳና የዱር አውሬ ብቻ ሳይሆን ውሃን እንኳን ጥሩ ቃላትን በመጠቀም ንጥረ ነገሩን እንዲቀይር ማድረግ እንደሚቻል አዋቂዎች ይናገራሉ። ይህን በተመለከተ ዶክተር ማሳሩ ኦሞቶ የተባሉት ጃፓናዊ ተመራማሪ የአማራጭ ህክምና ወይም አልተርናቲቭ ሂሊንግ ኤክስፐርት ደግ በማሰብና ደግ ነገር በመናገር በጠርሙስ ውስጥ ያለውን ውሃ ንጥረ ነገሩን መቀየር ይቻላል ይላሉ። ለዚህ ማስረጃ ብለው በሳይንስ ምርምራቸው ያቀረቡት ሁለት ጠርሙሶች ፉጂዋራ ከሚባለው ግድብ በተወሰደ ውሃ ይሞሉና አንደኛውን ጠርሙስ የቡዲስት ባህታዊ ወይም ቄስ በጥሩ መንፈስና በጥሩ ቃላት እንዲቀድስበት ያደርጋሉ። ሁለተኛውን ጠርሙስ ደግሞ መጥፎ ስሜትን በያዙ ቃላቶች ይኸው የቡዲስቱ ቄስ ያነበንብና ያስቀምጣል። ከዚያ በኋላ ሁለቱንም ጠርሙሶች ከዜሮ ዲግሪ በታች በሆነ ቴምፕሬቸር ያቀዘቅዟቸውና በረዶ እንዲሰሩ ያደርጓቸዋል። ከዚያም ሁለቱንም የበረዶ ቅርጽ የያዙ የውሃ ጠርሙሶች እጅግ ኃይል ባለው ማይክሮስኮፕ ባለው ካሜራ ፎቶ ያነሷቸዋል። በሚያስገርም ሁኔታ ያ በጥሩ ስሜትና በጥሩ ቃላት የተቀደሰው ጠርሙስ ውስጥ ያለው የበረዶ ቅርጽ የያዘው ውሃ አልማዝና እንቁ የመሰለ የሚያብለጨልጭና የሚያብረቀርቅ እጅግ በጣም ደስ የሚያሰኝ መልክ ሲይዝ ሁለተኛው በመጥፎ ስሜትና በመጥፎ ቃላት ታጅቦ የተቀመጠው ጠርሙስ ውስጥ የበረዶ ቅርጽ ያዘው ውሃ አስቀያሚና ምንም አይነት አንጸባራቂ ቀለም የሌለው ከመሆኑም በላይ ዙሪያውን በጥቁር ቀዳዳ የተሞላ ጠርሙሱ ጠርዙ ፍርስርስ ያለ ቅርጽ ቢስ ሆኖ ነው የተገኘው። በውሃና በእንስሳት ብሎም በዱር አራዊት ቃላትና ጥሩና መጥፎ ንግግር ይህን ያህል የንጥረ ነገርና ያስተሳሰብ ልዩነት የሚያመጣ ከሆነ ቃላት በሰው ልጆች ላይ ሊያመጣ የሚችለውን መገመት ከባድ አይሆንም። ከላይ እንደገለጽኩት ቃላት የሰው ልጅ ልብ ይሰብራል፣ ቅስም ይሰብራል፣ ያሳምማል፣ ይገላልም። በዚያው መጠን ያድናል፣ ይፈውሳል፣ ያሽራልም። ታዲያ ቃላት ከልብ መሆንና በስራ መተርጎም አለበት። አለበለዚያ ግን በቃል የተነገረው በተግባር የማይውል ከሆነ የባሰ ንዴትን፣ ብስጭትን፣ ተስፋ መቁረጥንና እጅግ አስከፊ የሆነ አለመግባባትን ይፈጥርና በፍቅር ምትክ ጥላቻን፣ በሰላም ምትክ ጦርነትን ሊጋብዝ ይችላል። ለዚህም ነው የተናገሩት ከሚጠፋ የወለዱት ይጥፋ የሚባለው። ነገርን ነገር ያነሰዋልና የቃላት ነገር ሲነሳ በኢህአደግ የመተካካት ፍልስፍና መሰረት አቶ ኃይለ ማርያም ከስልጣን ሲወርዱ እዚያው ኢህአደግ ውስጥ በተፈጸመ የስልጣን መተካካት የጠቅላይ ሚኒስትርነቱን ስልጣን የተረከቡት ዶክተር አብይ አህመድ ከ27 ዓመት በላይ በመሪያቸው መሪና ጋሻ ጀግሬነት ወያኔዎች ሲያበግኑት ሲበግን፣ ሲያቃጥሉት ሲቃጠል፣ ሲያሳስሩት ሲያሳርሩት ሲያር፣ ሲገድሉት ሲሞት የአይኑሮ ኑሮ የኖረውን ኢትዮጵያዊ ሁሉ በቃላት አሽረውታል። ኢትዮጵያ የምትለውን ቃል ለመናገር ይጓጉጣቸውና ይተናነቃቸው የነበሩት ሟቹ መለስ ዜናዊ በ25 ዓመት አንድ ቀን በአደባባይ የሚገዟትን ሀገር ስም ሳይጠሩ ዶክተር አብይ በግማሽ ሰዓት የፓርላማ ንግግራቸው 35 ጊዜ ኢትዮጵያ ኢትዮጵያ፣ ከዚያም ንግግራቸውን ሲያበቁ ኢትዮጵያ ለዘላለም ትኑር ሲሉ ሲሰማ ይህ የሀገሩ ስም በመሪው ሲጠራ ለመስማት ስለት እስከ መሳል የደረሰ ሕዝብ ከበሽታው ቢፈወስ ቢደሰትና ቢቧርቅ እንዴት ይፈረድበታል? አክሱም ለወላይታው ምኑ ነው? አማራው ደን ጨፍጫፊና ነፍጠኛ ሀገር ወራሪ ነው እየተባለ 27 ዓመት ሙሉ የቆሰለና ያረረ ሕዝብ የሀገሩን ዳር ድንበር ለማስጠበቅ ካራ ማራ ላይ አማራው ሕይወቱን ሰጥቶ ካፈሩ ጋር አንድ ሆኗል ሲባል ሲሰማ እንዴት አይደሰት? አማራና ኦሮሞ እሳትና ጭድ ናቸው የተባለ ሕዝብ ዛሬ በተራው ሌላው መጥቶ በአንድ ወንፊት ላይ ያሉ መለየት የማይቻል ነጭና ጥቁር ጤፍ ናቸው ሲባል እንዴት አምላኩን አያመስግን? ለዚህም ያበቃኸኝ አምላክ ክብርህ ይስፋ ቢል ይፈረድበት ይሆን? ቃል እንደሚገድልና እንደሚያድን ምንም ጥርጥር የለውም። ጥሩ መመኘትንና ጥሩ መናገርን የማይወድ በተፈጥሮ ክፋትና ተንኮል ማጠንጠን የእውቀት አልፋና ኦሜጋ የሚመስለው ሰው እንዴት አደርክ ደህና አደርክ ወይ ሲባል ምን አባካ ገባህ የሚል ጥል ያለሽ በዳቦ አይነት የሰው አሪዮስ ምትክ ለጊዜው አቅጣጫውን እና ከሄዱ ግልጽ ባይሆንም እንዴት አደርክ ሲባል ደህና አንተስ እንዴት አደርክ ብሎ የሚመልስና በአፉም ቢሆን ደግ የሚመኝ ሲመጣ መደሰታችን ትክክልምና ተገቢም ነው። ለዚህም የዶክተር አብይ ቃላት አጠቃቀም ለጊዜው ኢትዮጵያውያንን ቢያስፈደድቃቸውና ቢያስደስታቸው ሊገርበን አይገባም። ዋናውና ቀጣዩ ጥያቄ ዶክተር አብይ እነዚህን ወርቅ ቃላቶች በስራ ላይ ያውሏቸዋል ወይስ በተቀጣጠለው ትግል ውሃ ለመቸለስና ቄሮና ፋኖን ዘርማን ብሎም በአጠቃላይ የኢትዮጵያን ሕዝብ ትግል ለማዳከም ነው? እነዚህን በቅርብ ጊዜ እምናያቸው ይሆናል። አሁን ለጊዜው ግን በእኛ እምነት ዶክተር አብይ የያዙት የተለያዩ ቦታዎችን የመጎብኘት ሁኔታ በመልካም ጎኑ ለማየት ከተፈለገ በአራቱም ማዕዘን ቀውስ ውስጥ የገባችውን ሀገራችንን እና ሕዝባችንን ለማረጋጋትና በቀጣዩ ሊወስዷቸው ላሰቧቸው እርምጃዎች የሕዝቡን ድጋፍ ለማግኘት ነው ማለት የሚቻል ሲሆን በተቃራኒው ደግሞ ሀገራችንና ህዝቧ ብዙ አስቸኳይና አንገብጋቢ ጥያቄዎች ያሉባቸው እነዛን አስቸኳይ ጉዳዮች እርምጃ ወስዶ ከማስፈጸም ይልቅ ከቦታ ቦታ መሄዱ በተለይም ሌሎች ስንት በለል የደረሰባቸው እንደ ወልዲያ ወልቃይት ጎንደር ባህር ዳር የመሳሰሉ የአማራ ህዝብ መጎብኘት ሲገባቸው እነሱን ዘሎና አልፎ እስከዛሬ ስልጣን ላይ ሆኖ ኢትዮጵያን ሲገዛ የነበረው ወያኔ ከመጣበት ወደ መቀሌ ቀድሞ መሄዳቸውና እዛም ሄደው የወልቃይትን ጥያቄ አንስተው የወልቃይት ህዝብ በትግራይ ስር ሆነ በአማራ ስር ሆነ ግድ እንደሌለው የወልቃይት ህዝብ ጥያቄ ልክ እንደ ትግራይና እንደሌላው ኢትዮጵያ ህዝብ ሁሉ የልማት ጥያቄ ብቻ መሆኑን አክለውም የወልቃይትን ጥያቄ የሚያራግበው ከአካባቢው ርቆ የሚገኘውና ስለ አካባቢውና ስለ ህዝቡ ፍላጎትና የኑሮ ሁኔታ ምንም እውቀትና ግንዛቤ የሌለው ዳያስፖራ እንደሆነ ሲናገሩ የሰማው ኢትዮጵያዊ ሁሉ ሰውየው እስካሁን ፍቅር፣ ዲሞክራሲ፣ እኩልነትና አንድነት እያሉ ሲሰብኩ የነበረው የተቀጣጠለውን ትግል ለማዳከምና ለ27 ዓመት ነግሶ የነበረውን የትግራይ በላይነት ለማስቀጠል ነው ወይ የሚል ጥያቄ በህዝቡ ዘንድ አስነስቷል። በዚሁ በመቀሌ ንግግራቸው ሟቹ መለስ ዜናዊ የትግራይን ህዝብ ሲገልጹ ከዚህ ከወርቅ ህዝብ በመወለዴ ክብርና ኩራት ይሰማኛል ያሉትን አባባል እኚሁ ከኦሮሞና ከአማራ ተወልዷል የተባሉት አዲሱ ጠቅላይ ሚኒስትር እሳቸውን በተራቸው እኔም ከዚህ ወርቅ ከሆነው የትግራይ ህዝብ በመወለዴ ኩራት ይሰማኛል ባይሉም የትግራይ ህዝብ በእሳት የተፈተነ ወርቅ መሆኑን ደጋግመው በንግግራቸው ውስጥ መሰማቱ ሌላው የኢትዮጵያ ህዝብ እውነትም ብርና ነሐስ ነው ማለት ነው የሚለውን ጥያቄ ሳያስነሳ አልቀረም። በነገራችን ላይ ይህ የትግራይ ህዝብ ወርቅ መሆን ወደ ትግራይ በሚሄዱ የተለያዩ መሪዎች ተደጋግሞ የሚነገርበት ምክንያት ምን ይሆን? የሰው ልጅ ሰው በመሆኑ ራሱ ክብር መሆኑን አልተረዱ ይሆን ወይስ በሰውነቱ ላይ ወርቅ መሆናቸው እንዲጨመርላቸው የሚሞክሩት በምን ምክንያት ነው? ሌላው እጅግ ልብ የሚሰብረው የዶክተር አብይ ድርጊታቸው ወያኔ ትግሉ ሲገባ ትግራይን ለማስገንጠል ብሎ መሆኑ በማኒፌስቶውና ራሱ የትግራይ ነጻ አውጪ ድርጅት የሚለው አሁንም ድረስ ያለው ስሙ ግልጽ ሆኖ ያለና የኢትዮጵያ ወታደሮች ጋር የተዋጋው ለዚህ ዓላማው መሆኑ እየታወቀ ለትግራይ ሰማዕታት ተብሎ በተሰራው ሐውልት ላይ የአበባ ጉንጉን ማስቀመጣቸው ለኢትዮጵያ ሀገራቸው ሲሉ ከትግራይ ነጻ አውጪ ጋር ተናንቀው የወደቁትና የኢትዮጵያ ልጆች እንዴት ቢያዩዋቸው ነው? ሀገራቸውን አናስገነጥልም ብለው ሕይወታቸውን የሰውቱን የኢትዮጵያ ወታደሮች እንኳን ተገደሉ እንኳንም አለቁ ማለታቸው ይሆን? ያም ማለ ይህ ዶክተር አብይ ሊያውቁት የሚገባው አንድ ሐቅ አለ። ቃል ልብ እንደሚጠግንና እንደሚያድን ሁሉ ቃል ልብ እንደሚያሻክርና እንደሚገድልም ማወቅ ይኖርባቸዋል። ከዚህ በፊት ይናገሩት የነበረው አዳኝና ልብ ጠጋኝ ቃል በተግባር ካልተመነዘረ ቃሉ ባዶ ይሆንና ትዝብትንና ውርደትን ያስከትላል። አበው ሲተርቱ ከላይ እንዳልኩት የተናገሩት ከሚጠፋ የወለዱት ይጥፋ የሚሉትም ካፍ የወጣ ቃል መከበርና በስራ ላይ መዋል እንዳለበት ለማስረዳት ነው። ስለዚህም ዶክተር አብይ ከዚህ በፊት 27 ዓመታት የቆሰለውን የኢትዮጵያን ህዝብ ልብ በመጠኑም ቢሆን የጠገኑበትን ቃል በስራ ላይ ካላዋሉት ጊዜው ይርዘም እንጂ የሚጠብቃቸው ስልጣን ያስረከቧቸው የድርጅት ጓዳቸው የሆኑት የበፊቱ ጠቅላይ ሚኒስትር የአቶ ኃይለ ማርያም እጣ ፈንታ ነው። ይህ እንዳይደርስባቸውና በህዝብ ዘንድ ተቀባይነትና ተወዳጅነትን ይዘው ለመቆየት ብሎም በክብር ለማለፍ ከፈለጉ የሚከተሉትን እርምጃዎች መውሰድ ግድ ይላል። አንደኛ፣ ያለምንም ቅድመ ሁኔታ የፖለቲካ እስረኞችን በሙሉ መፍታት። ሁለተኛ፣ የአስቸኳይ ጊዜ አዋጁን ነገ ዛሬ ሳይሉ ማንሳት። ሶስተኛ፣ በህዝብ ላይ በደል የፈጸሙ የገደሉ፣ ያስገደሉ፣ ያሰሩ፣ ያሳሰሩ፣ የደበደቡ፣ ያስደበደቡ ለፍርድ እንዲቀርቡ ማድረግ። አራተኛ፣ በአገር ቤትም ሆነ በውጭ ከሚገኙ እውነተኛ ሐቀኛ የፖለቲካ ተቃዋሚዎቻቸው ጋር በሳቸው አጠራር የፖለቲካ ተፎካካሪዎቻቸው ጋር ስለ ፖለቲካ መድረክ መስፋትና ስለ ሌሎችም የኢትዮጵያ ጉዳዮች ውይይት መጀመር። አምስተኛ ይህን ሁሉ ለማድረግ የሚቻለው የጦር ኃይሉንና የጸጥታውን ኃላፊነት ከወያኔ ጄኔራሎችና መሪዎች ማንጻትና ከቧቸው ያሉትን የወያኔ አማካሪዎች በማራቅ ባስቸኳይ የራሳቸውን ካቢኔ መስርተው የጉዟቸውን አቅጣጫና ፖሊሲያቸውን ለኢትዮጵያ ሕዝብ ግልጽ ማድረግ። እነዚህን ከላይ የተጠቀሱትን በስራ ላይ ካላዋሉና አገር ከአገር እየተዘዋወሩ የጎበኙ በቃላት ብቻ ሕዝብን በመሸንገል ጭብጨባ የሚያሳድዱ ከሆነ እውነትም ወደ ስልጣን የመጡት የተከታተለውን የሕዝብ ትግል ለማዳከም ነው የሚለውን ግምት እውነት ነው የሚለውን ሐሳብ እንድንጋራ እንገደዳለን።
I'm
በድጋሚ ውድ አልማቶቻችንን ጠና ይስጥልን እያለን እንግዲህ ሳምንታዊ የሁድ ፕሮግራማችን እነሆ ጀምሯል። እስከ 6 ሰዓት ይቀጥላል። እናንተም እንደተለመደው ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። በዛሬው ፕሮግራማችን የተለያዩ አርስቶችን እንደተለመደው እንዳስሳለን። እስከ ዜና ባለው ሰዓት ውስጥ እንግዲህ ወቅታዊ የሆኑ በሆኑ የኢትዮጵያ ጥያቄ ኢትዮጵያ ውስጥ ኢትዮጵያን በሚመለከቱ ጥያቄዎች ለምሳሌ ኤችአር 128 የአቶ አበይ ጉዳይ አሳሳቢ ነው የሚሉ አሉ። እንግዲህ አንዳንድ ታዛቢዎች ምንድነው የሚሉት ሲም ካርዱ ቀበው ነው እንጂ ሲም ካርዱ አልተቀየረም የሚሉ ሰምቻለሁ። ይሄ ባራዳው ባዲሱ ሞደርን ቴክኖሎጂ ባመጣው በስልክ ምንድነው እሱ ይሄ ስማርትፎን አነጋገር ሲም ካርዱ አልተቀየረም ቀፎ ብቻ ነው የሚሏሉ። ምን ማለታቸው ነው? ይሄን ምናነሳለን። የሳቸው የሰሞኑ ጉዞ ምንድነው ትርጉሙ? ምንድነው ጥቅሙ? ምንድነው ጉዳቱ? ምንስ አመጣ? ምንስ አተረፈ? እነዚህንም እንግዲህ ከናንተው ከወገኖቻችን ጋራ እስከ ዜና ባለው ጊዜ ውስጥ እንወያያለን ብናላል። እርግጠኞች ነን እያንዳንዱ ኢትዮጵያዊ የራሱ አመለካከት አለው።
ያው በተለይ ደግሞ አበድ የዶክተር አብይ ወደ ጠቅላይ ሚኒስትርነት መምጣት ተከትሎ ሬዲዮናችን በየመግቢያ መግለጫ የራሱን ስሜት ከመግለጽ በዘለለ ሐሳብ የሰጠበት እድሎች አልነበሩም። ዛሬ ላይ እነዚህ እድሎች መንከፍትበት ሁኔታዎች አሉና አድማጮቻችን በዛ ዙሪያ የምትሰማቸውን ስሜት ከመጡ ጀምሮ እስካሁን ያሉትንም ሁኔታዎች ሚዳስ ዘግጅት ነው የሚሆነውና አድማጮቻችን እንዲሳተፉልን ለማበረታታት ነው። በዚህ አጋጣሚ
በስልክ ቁጥራችን 08 ይሄው ይት በሚጀመርበት ጊዜ በስልክ ቁጥራችን 08191000 በመደወል አስተያየታችሁን፣ ሐሳባችሁን፣ ቅሬታችሁን፣ ነቀፌታችሁን፣ መውደዳችሁን ሁሉንም ማሰማት ይችላልላችሁ። ጥያቄዎችም ካሏችሁ እኛም የምንችለውን አሊያም አዋቂ ጠይቀን ጠንቋይ ማለት አይደለም አዋቂ ጠይቀን አማክረን አብረን እንድንማር ለማድረግ እንሞክራለን። ዜና ይኖረናል እንደተለመደው።
አዎ ይኖረናል።
5 ሰዓት ላይ ዜና ይኖረናል። ከዜና በመቀጠል እንግዲህ ባለፉት ከዛሬ 2 ሳምንት ጀምሮ ብዙ አድማጭን ያሳተፈ ማለት ይቻላል ብዙ አድማጭን ያይኑን ቅንድብ ብክ እንዴት ነው ከፍ እንዲያደርግ ያደረገ ውይይት ተደርጎ ነበር። እኔ እንደዛ ላይየውትም ግን ብዙ አድማጭ በጣም ሪአክት አድርጎበት ነበር። ዶክተር ግርማ የጎተንበርግ ዩኒቨርሲቲ የኤጁኬሽን ፋኩልቲ ፕሮፌሰር የሆኑትን ዶክተር ግርማን አቀርበን ነበር። አድማጮች በዛን ውይይት ላይ እየደወሉ ብዙ እንትን ስለሰጡን እንቀጥላለን ብለን ቃል ገብተን ነበር። ምንድነው በመግቢያችን ላይ እንዳልነው የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። እንግዲህ ቃላችንን ለዓለማጠብ ብለን ሰፊ ጊዜ ሰጠን። ዛሬ ዶክተር ግርማን ይዘንላችሁ እንቀርባለን። ዶክተር ግርማ በዛሬው ዕለት አነሳዋለሁ የሚሉት እንግዲህ በሳቸው አባባል ይሄ ኤምፒሪካል ዳታ አለኝ ነው የሚሉት። ማለት በአሃዝ በቁጥር የተደገፈ ዝም ብሎ ቲዮሪ ሳይሆን ፋክት የሆነ ዳታ አለኝ ነው የሚሉት። በዛሬው ዕለት ሊያነሱት የሚፈልጉት ምንድነው አርስት መጻፍ ጽፈውበታል። ኢንተርናሽናሊ ዩናይትድ ኔሽንም በተለያዩ ቦታዎች ይሄ ነገር ውይይት እየተደረገበት ነው። የኢትዮጵያ ጉዳይ አርስቱ ምንድነው በጣም የሚያስፈራ ነው። ኢንተሌክቹዋል ጄኖሳይድ ይላሉ። ኢትዮጵያ ውስጥ እየተፈጸመ ነው ነው የሚሉት ኢንተሌክቹዋል ጄኖሳይድ። ይሄንንም በተጨባጭ በቁጥር በአሃዝ በአስረጃ ወዘተ ባለበት ነው የሳይንቲፊክ ጥናት ነው የተደረገው ነው የሚሉት። ብሬን ድሬን ይላሉ። እሱን እንኳን ሁላችንም እናቀው ነው ግን እሳቸው ደግሞ ሳይንሳዊ በሆነ መንገድ ያቀርቡታል በተጨባጭ እንዴት እንደሆነ። ሌላው በጣም ያሳሰበኝና እንዲናገሩ ለመስማት የቸኮልኩት የቋንቋ ጄኖሳይድ ኢትዮጵያ ውስጥ እየተፈጸመ ነው ይላሉ። ተዋይተናል ምን ማለታቸው እንደሆነ እና በጣም የሚያስደነግጥ ነው። የቋንቋ ጄኖሳይድ ቋንቋ ማጥፋት የቋንቋ ምንድነው ጄኖሳይድ በአማርኛ ምንድነው በማጥፋት ነው ኢትዮጵያ ውስጥ የተፈጸመ ነው። ይሄንንም ደግሞ እንግዲህ ሰውየው ምንድን ነው ፒኤችዲ ያላቸው የእውቀት ሰው ስለሆኑ በዝም ብሎ በእንትን አይደለም፣ ቲዎሪውን በእንትን ደግፈው ነው ይህንንም ያስረዳሉ። ሌላው ደግሞ በጣም በጣም የሚከብደው ማስረጃ አለኝ የተሰበሰበ ለዩናይትድ ኔሽንም አሁን ውይይት ላይ ይቀርባል ያሉት ሬፕ ኤንድ ጄኒታል ሚቲሌሽን ይላሉ። በጣም የሚደብር ነው ግን እውነትም ነው ስላሉ ያንን ከነ ማስረጃው ከእሳቸው ከሚያቀርቡት ማስረጃ ጋር አሁን ለምሳሌ ስንወያይ ከነገሩኝ አንዱ ምንድን ነው የሴቶች ብልት ውስጥ በረዶ የቀጠቱ በጣም የሚያሰቀቅ ነው የሚሰራውን ስራ ከማስረጃ እንትን አለ ኢትዮጵያ ውስጥ ይደረጋል ይላሉ። ሌሎችም ደግሞ ይሄ ሰዶም ምነው ግብረ ሰዶም ነው የሚባለው ይሄ ወንድና ወንድ ምናምን እሱን ነገር ያስደርጉና ከዛ በኋላ ፎቶ አንስተው ብላክሜል ያደርጋሉ። ያ የተፈጸመበት የፖለቲካ ስረኛ ወይ አገር ጥሎ ይሸሻል ወይም ደግሞ ዛው ቁጭ ብሎ ጸጥ ብሎ በጣም የሚሰቀጥጥ ነው ያለውና እነዚህ ፋክቶች ኢትዮጵያ ውስጥ አሉ። ይሄን ደግሞ already ከዩናይትድ ኔሽን ሂዩማን ራይትስ እንትኖች ጋር ተወያይተን የነሱ ፕሮፌሰሮች አይተውት ማቴሪያሉን አረጋግጠው ስራ እንትን ልናረግበት ነው ብለዋል። እና እነዚህ ነገሮች ከሳቸው ጋር ዛሬ ሰፋ ያለ ጊዜ አስጣቸውና definitely ስለ ማን ነው ዶክተር አብይም መዋየታችን አይቀርም ጨረፍ አርገ ነው።
በተለይ ደግሞ አንተ አሁን ያነሳው እነዚህን ያክል ኢምፒሪካል ዳታስ የተቀመጡ ግፎች እንዲቆሙ ትግል ሲደረግበት የነበረው አንደኛው መንገድ ኤችአር 128 ነው። ይሄ 128 መሬት ወርዶ ተፈጻሚ ከሆነ በተለይ ኢትዮጵያ ውስጥ አሜሪካ ካላት አቅም አንጻር ይህንን ስርዓት ጡንቻ አውጥቶ ጥርስ አብቅሎ መንከስና መዋጠት እንዲችል ካረጉት የዓለማችን ግዙፍ አያላን ሀገሮች ውስጥ አሜሪካ አንዷ ነችና ይህንን ኃይል መልሶ ወደ ቀጥ ለማስያዝ የሚያስችል ህግ ነውና ብዙ ኢትዮጵያውያኖቻችን ለፍተንበታል፣ ደክመንበታል፣ ይህም ሬዲዮ ሰርቶበታል። ብዙዎቻችን በተለያየ መንገድ የተሳካ እንዲሆን ጥረት አድርገናልና
በነገራችን ላይ ላቋርጥና ይህንን በተመለከተም ኢንተርቪው ተዘጋጅተን ነበር። እንደውም እስከ ትናንትና እስከ ምሽቱ 5 ሰዓት ስራት ድረስ በዚህ ጉዳይ ላይ ስንሰራ ነበረ። ዛሬ ልናቀርብ ግን ምንድነው ክፋቱ የአሜሪካ ጉዳይ ይሄ ከአትላንቲክ ወዲያ ስለሆኑ እኛ ላይቭ ስናስተላልፍ እነሱ ጋር እንቅልፋቸውን ይለጥጣሉና እሱ ላይ ትንሽ ችግር ተፈጠረብን። ልንቀዳ ሞክረን ነበረ እንደሱ ከመሆን ለሚቀጥለው ሳምንት እናርገው ብለን ነውና ይሄንን HR 128ን ስራ ላይ ይዋሉት ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስራ ላይ ይዋሉትን የኮሎራዶ በጣም ኮሎራዶ ነው በዚህ የሚተከሰው ሐላፊዎቹን ኢትዮጵያኖች አግኝተናል ተነጋግረናል ለሚቀጥለው ሳምንት ብለናል ካቱ ብዙ ፕሮግራሞች ስላሉና እንግዲህ አድማጮቻችን ተሳተፉ ሐሳባችሁን ግለጹልን። ሀገራችን የኢትዮጵያ ድምጽ ሬዲዮ ሰራተኞች ብቻ ሳይሆን የእያንዳንዱ እዚህ ያለን ኢትዮጵያኖች በውጭም በአገር ውስጥም ያለን ስለሆነ ሁላችንንም ያገባናል አይደለም እንዴ? ያገባናል ከምንድነው ያለው እንትኑ እኛን የጎዳን አሉ ማርትማን ነው የሳውዝ አፍሪካው የነጻነት አባት እኛን የጎዳን የጠላቶቻችን እኛን መግረፍ ማሰቃየት ማሰር ሳይሆን የወዳጆቻችን ዝምታ ነው ብለዋል። ነው በማንዴላ ምንድን ማለታቸው ነው ይሄ ነጮቹ ራሲስቶቹ ሲቀጠቅጡን ሲያስሩን ሲገሉን እያዩ መናገር ያልፈለጉ ዝም ብለው ያለፉ ጥቁሮችም ነበሩ። እንታ ካላችሁ አፍሪካ ሳውዝ አፍሪካ ውስጥ ጥቁሮች ራሳቸው ፈርተውም ሆነ ከነጩ ዘረኛ መንግስት ጋር ተባብረው ጥቅም ስለሚያገኙ ዝም እያሉ ባጠገብ ሲገደል እያዩ የሚያልፉ ነበሩ። ይሄ መሆን የለበትም። የሰው ልጅ ሰው በመሆኑ ብቻ መጥፎና ጥሩን ለይቶ የሚያቀ ከፈጣሪ የተሰጠው ኃይል አለው እውቀት አለው ጭንቅላት አለው ያን መጠቀም ብቻ አልበለዚያ ከእንስሳት ማንሻል በድኖች ነን። መብላት መጠጣት መጸዳዳት ይሄ የእንስሳት
እንትንም እኮ ነው አመድ በአለማችን ከፍተኛ እጅግ በጣም አደገኛው ነገር ከክፋት ይልቅ ኢግኖራንስ ነው።
ኤግዛክትሊ
ክፋት አደገኛ አይደለም። ሰዎች ያንን ክፋት እያዩ እንዳላየ የሚሄዱበት መንገድ ወይም ኢግኖራንት ሆነው ለዛ ነገር ባንድም ሆነ በተለያየ መንገድ ተሳታፊ ወይም አጋዥ ሆኖ መገኘት ነው ለዓለማችን ጥፋት ከፍተኛ አስተዋጽኦ እያደረገ ያለው ብዬ ነው ማምነው። ለማንኛውም ይሄኛው ውይይታችን አንዱ ድላችን ነው። ኢትዮጵያ ውስጥ ዲሞክራሲ እንዲኖር፣ ፍትህ እንዲኖር፣ ሁሉም ሰው ተፈጥሮ የሰጠችውን ተፈጥሯዊ መብቱን ኤክሰርሳይዝ አድርጎ ተጠቅሞበት እንዲያልፍ የሚያስችል ስርዓት እንዲገነባ የሚደረገው ትግል አንዱ ውጤት ነው። ውጤት አግኝተናል ሳይሆን አንዱ ውጤት ጨረፍት አብርሃን አይተናና የሁሉም ደስታ ነው አንድ ሙዚቃ ሰምተን ወደዚህኛው ድረስ
እንገባለን።
አዎ ዶክተር አብይንም እናያቸዋለን አድማጮቻችን ትልቅ ሐሳብ ነው
0819101000 እየደወላችሁ አስተያየታችሁን መስጠት ይችላልላችሁ። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከጧቱ 4 ሰዓት እንደ ኢትዮጵያ አቆጣጠር እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም እንደቀጠለ ነው። እንግዲህ አሁን በመግቢያው ላይ እንዳልነው የሰሞኑን የኢትዮጵያ ሁኔታዎች በተመለከተ እዚሁ ስቱዲዮ ውስጥ ያለን የሥራ ባልደረቦች የሚመስለን የተሰማንን የሚታየንን ለመድዋየት እንሞክራለን። እናንተም እንግዲህ በዚህ ውይይት ላይ እየደወላችሁ በ0819100 የሚመስላችሁን አስተያየታችሁን ጥያቄያችሁን አካፍሉን እንላለን። እንግዲህ የመጀመሪያው አርዕስታችን የሚሆነው የኤችአር 128 ጉዳይ ነው። በመግቢያው ላይ እንዳልኩት የኤችአር 128ን በተመለከተ ይሄንን ከመጀመሪያው እስከ መጨረሻው ድረስ ይታገሉበት የነበሩት ጀግና ምንላቸው ኢትዮጵያኖች ከውጭ አሜሪካን ውስጥ ያሉ የኮሎራዶ ታጋዮች ጋራው ውይይት ልናደርግ አስበን ነበር፣ ግን በጊዜው ምክንያት ሳይሳካልን ቀርቷል። ለሚቀጥለው ሳምንት ይዘን ለመቅረብ እንሞክራለን፣ የተቻለን እናደርጋለን። እስቲ እንግዲህ እዚህ አጠገቤ መብራቱ አለ፣ ዜድ አለ፣ ዘውዱ፣ ምንድነው የምታስቡት ስለ ኤችአር 128?
ኤችአር 128 እንግዲህ ረዘም ላለ ጊዜ ሰዎች የራሳቸውን ፒቲሽን ሲያሰባስቡ ነበር። በዚህ ጉዳይ ላይ የአሜሪካ ኮንግረስ ይሄንን እንትን አንቀጽ እንዲያጸድቀው ከፍተኛ ግፊት ተደርጓል። ያው ሁማን ራይትስ የሚሰጡት የራሳቸው የሆነ ስለ ኢትዮጵያ የሆነ ያለውን ነባራዊ ሁኔታ በሚገባ በመረጃ መልክ ሰጥተዋል። አሜሪካ ውስጥ የሚንቀሳቀሱ ግብረ ኃይሎች አሉ፣ ይሄንን ጉዳይ ለማስፈጸም ብዙ ጥረት አድርገዋል፣ ሰዎችን አስተባብረዋል፣ ያለውን ነባራዊ ሁኔታ የአሜሪካ ኮንግረስ እንዲያቀውም ብዙ ጥረት አድርገዋል። በዛ ምክንያት ብዙ ሰዎች በፌስቡክ በተለያዩ መገናኛ በትዊተር በተለያዩ የመገናኛ ብዙሃኖች ላይ ብዙ ጥረት አድርገዋል። እንግዲህ ይሄ ነገር እንዲሳካ የሆነው ትልቁ ጉዳይ የኢትዮጵያ መንግስት ህዝብ ላይ ተጽዕኖ የሚያሳድረውን ነገር ለማሳየት ነው። እንዲሁም የሰብአዊ መብቶች ረገጣዎች አሉ፣ እነዚህንም በሚገባ በማስረጃ በማቅረብ ነው። ይሄን ይመስላል እንግዲህ ዋናው።
ግን ጥያቄው ምን ለምን አገባው የአሜሪካ ኮንግረስ ለኢትዮጵያ? ሉዓላዊነታችንን አሳልፈን መስጠት አይሆንም ነው? ችግራችንን አሜሪካ ኮንግረስ ላይ ወስኑልን የምንልበት ምክንያት ምንድን ነው?
ያው ምንድን ነው አህመድ፣ ይህንን ለማለት መለስ ብሎ የዚህ ስርዓት መፈጠር ጀምሮ የቀደመው ስርዓት እንዲወድቅ አሜሪካ የነበራት አስተዋጽኦ በተለይ በኢህአዴግ ህወሓት ውስጥ ያላት አቅም ትልቅ ነው። ከነ ኮፍማን ጀምረን የምናያቸው ሪያሊቲዎች አሉ። የደርግ ስርዓት ወድቆ ኢህአዴግ ወንበሩን ይዞት ሀገሪቷ እንዲመራት ካረጉት የትግል ሂደትም አንጻር ከኋላ ሆነው ትልቅ ጡንቻና አቅም የነበሩት እነሱ ናቸው። ሲቀጥል
ስለዚህ ምን ማለት ነው? እናንተ ናችሁ ያወጣችሁልና ስልጣን ላይ አውርዱልን፣ ሁሉ ነገር በእናንተ ነው ማለት ነው።
እንደዛም ብቻ ሳይሆን ምንድን ነው አሜሪካ በተለይ ደግሞ በምስራቅ አፍሪካ ውስጥ ያላትን የበላይነት ለማስጠበቅ የግድ አንድ ሀያል ሀገር መፍጠር ያስፈልጋት ነበረና ለዛ አሰራርና ለዛ የውጭ ፖለቲካ ግንኙነት በተለይ በአሜሪካ ፕራዮሪቲ ከሚሰጣቸው አንዱ ትልቅ ግንኙነት በዓለም አቀፍ የኃይል ሚዛን ተቆጣጥሮ የመቆየትና ጸረ ሽብርተኝነትን በሁለተኛ ደረጃ ባለስልጣናት ከዚህ ቀደም አድርገውት በነ ኦባማ በነ ክሊንተንም ዘመን በነ ቡሽም የነበረው አሰራር ያ ነበርና ኢትዮጵያ በነበራት የውጭ ግንኙነት በተለይ ለነ አሜሪካ ይህ ምስራቅ አፍሪካን የኃይል ሚዛን አስጠብቆ ከመሄድ አንጻር ትልቅ ሚናና መልስ የሚያሰጥበት ሂደት ነበረ የነበረውና አሁን ግን ከጊዜ ወደ ጊዜ በተለይ ኢትዮጵያ ውስጥ ያለው ላለፉት 3 ዓመታቶች ሲካሄድ የነበረው ህዝባዊ እምቢተኝነት ከውጭ ሀገርም ያለው ዲያስፖራ አቶ አብይ ባለው ዶክተር አብይ ያሉት ነገር ላይ መለሳለሁ፣ ግን ያለሰለሰ ጥረት አድርጓል። አሜሪካ ውስጥ የአሜሪካ መንግስት ስለ ኢትዮጵያ ያለው አስተያየት እንዲለወጥ ሂውማን ራይትስ ላይ የሚያደርገው ጭፍጨፋ ከነሱ ጥቅም አልፎ የሰዎች መብት ላይ ትኩረት እንዲያደርጉ ያደረገው አስተዋጽኦና አሁን ደግሞ ለጸረ ሽብርተኝነት እየሰጡት ያሉት ትኩረትና ኢትዮጵያ ከጊዜ ወደ ጊዜ እየመጣ ያለው በምስራቅ አፍሪካ ላይ ወሳኝ የመሆንና አቅሟን እያጣች የመጣችበት ሂደት አንጻር ካየነው የኃይል ሚዛኑ ከኢትዮጵያ ይልቅ ለጅቡቲ የሚያደላበት ሂደት ስለመጣ አሁን ምንድን ነው ከክልል ከክልል የድሮ አይነት በሀገር ውስጥ ጉዳያቸው አያገባን የሚለው ነገር ቀርቶ አሜሪካ የኢትዮጵያውያኖችንም ድምፅና መበደል ለመመልከት እየሞከረችበት ያለበት እድል ነው እና የዚህ ነጸብራቅ ነው ኤችአር 128።
ሁለት ሌሎችም አርስቶች ስላሉን እስቲ ፈጠን ፈጠን እያደረግን እንንካቸው። ግን ይህን በተመለከተ የወያኔ መንግስት የሚለው እንደውም አሁን ነገሪ ሌንጮ ነው የሚባሉት እኛ ምንም ስሜት አይስተንም ነው ያሉት። አዎ በእኛ እንዴት አላችሁ?
ያው ተመሳሳይ እኮ ነው ይሄ ሂደት። እንደዚህ አይነት ሂውማን ራይትስ ሪዞሉሽን በአሜሪካ ውስጥ ለኮንግረስ የቀረበበት ሂደት የመጀመሪያው አይደለም። ከዚህ ቀደምም ቀርቦ ሳይጸድቅ የቀረበት ሂደት የነበረበት ሂደት አለ እና በዛ ጊዜ የኢትዮጵያ መንግስት በውጭ ጉዳይ በአፈቀላጤዎቹ አማካኝነት የሰጣቸውን መግለጫዎችን ዞር ብሎ ማየት በቂ ነው ለዚህ መልስ ለመስጠት የእኛ ጉዳይ መሆንና አለመሆኑ ማለት ነው። ያ ምንድን ነው በውጭ ያለ ግንኙነት ዲፕሎማሲ አቅማችን ማሳያና ውጤታችን መሰረት ነው ብለው መግለጫ አውጥተው ዳንኪራ ሲጨፍሩበት የከረሙበት ሂደት ነበር። ሳይጸድቅ ሲገዝ አሁን ሲቀጥል ግን የኛ ጉዳይ ማለም ምንም አይነት ኢፌክት የለውም ኢምፓክት የለውም ለማለትማ 150 ሺህ ዶላር በየወሩ እየከፈሉ ሎቢ ሲሰሩበት የነበረበት ስራ ያለምንም ሚያንደዛ ኮኖ ሪሊ የኢትዮጵያ መንግስት ያለምንም ነጥቦች ገንዘቡን ወደ ውጪ የሚያፈስና የሚያባክን መንግስትም ሆኖ እንዲታይ ነው የሚያደርገውና ሪያሊቲውንም ስታው ስዊትስ
በነገራችን ላይ አንዳንድ ታዛቢዎች እንደሚሉት ምንድነው የሚለው የቀበሮዋ ቢጤ ነው የሚሉም አሉ። ቀበሮዋ የተሰቀለ ስጋ ለማውራት ታግላ አልደርስ ብላ ቁመቷ አልደርስ ብሎ ሲያከታተች ድሮ ሲበሰበሰ ስጋ አይደለም እና ደከመኝ ብላለች አሉ። እንደሱ ነው የሚሉ አሉ። እስቲ ደግሞ አሁን ወደ ዶክተር አብይ
አንዴዳል ግን አመት አሁንም አንድ ነጥብ ማሳሰብ ለአድማጮቻችን መናገር መፈልገው ኤችአር 128 እንደ እንትን ውጤት ተገኝቶበታል ኮንግረስማኖች ባለ ያለምንም ልዩነት አጽድቀውታል። ግን ከዚህ በተጨማሪ ደግሞ እንደ ስቴት እንደ አሜሪካ እንደ ህግ ጸድቆ ይሄ ነገር ትልቅ ተጽዕኖ ፈጥሮ አሁን ያለው መሬት ላይ ያለው የተቀመጠው ኤችአር 128 ላይ የተቀመጠው ነገር ተግባራዊ ሆኖ ከፍተኛ ትኩረት እንዲሰጥና እንዲያገኝ በስቴት ዲፓርትመንት ማው ሴኔቶች መፍቀድ አለባቸው። ለዚህ ደግሞ ባለስሰት ኤስአር 168 ሚል አዲስ ሌላ ህግ አለ። ይሄም ሜይ 2017 ላይ አንድ ላይ ተያይዞ የሚቀርብ ነው። ኮንግረሱ ካጸደቀው በኋላ ፕሮሰስ ነው ስቴት ዲፓርትመንቶች የሚያዩበት ሂደት አለና ለዚህም ውጤታማነት እስካሁን የተገኘው ከመቶ በላይ ካሉ ስቴት እንትኖች ከ25 አካባቢ ስፖኮን ስፖንሰሮች እስካሁን የተገኙበት በድጋፍ ሂደት አለና ማህበረሰቦቻችን እዚህም ላይ ከዚህ ከቀደመው በላይ መድከምና መጣር ሁላችንም ማግኘት በሚችለው እድልና ቀዳዳ ተጠቅመን ይሄንም እንዲሳካ መሞከር መጣር መቻል አለብን። ይሳካል የሚል እምነት አለኝ። አሁን ካለው ሁኔታ አንጻር ግን ያበቃ ጉዳይ አይደለም። ተጨማሪ አቅምና ጉልበት እንዲያገኝ አሁንም መጣር መቻል አለብን። በተለይ ደግሞ እንደ አውሮፓውያን ነዋሪዎች ደግሞ እዚህ ስዊድንም እዚህንም ሬዲዮም ያዳመጡ ሰዎች አውሮፓን ዩኒየን ደግሞ በሂዩማን ራይት ቫዮሌሽን ላይ ያለው ኢትዮጵያ ውስጥ ያለው ሂደት ከጊዜ ወደ ጊዜ ያደገ ይመጣል ግን ጠንክሮ ጡንቻ አውጥቶ አሁንም ሌላ አስተንት ነው ውጤት የሚያመጣ ስራ እንዲሰራ እኛ መበርታት ሰልፍ ካለ የተለያዩ ደብዳቤዎችም ካሉ በመጻፍ መሳተፍ አለብን የሚለውን ሐሳብ መስጠት ነው። ይቅርታ አረ
ጥሩ አባባል ነው። ይሄን ካነሳው አይቀር አንደኛ ምንድነው ትግሉ ተጀምሯል አላለቀም። በዚህ በኮንግረስ የሚደረገው ሴኔቱ ማጽደቅ አለበት ከዛ እንደገና ማን ነው ፕሬዝዳንቱም መፈረም አለበት። ግን ያ ፕሮሰስ እየታወቀ ነው የሁሉ ፕሮሰስ እንዳለ እየታወቀ ነው የተጀመረው። የመጀመሪያው ጅማሮ 100% ተሳክቶ አልፏል። እስከዛሬ የነበረው ችግር የመጀመሪያውን የኮንግረሱን ማሳለፍ አልተቻለም ነበር። አሁን ግን ያለምንም ተቃዋሚ 100% አልፏል። ስለዚህ የወያኔም ጉዱ ስለወጣ ምንም ድካም ቢያደርግም ተሳክቷል። አሁን ሁለተኛውን መከተልና ይሄንን እግቡ ማድረስ ነው። ይሄ ደግሞ በጣም የሚደነቁ ኢትዮጵያ ልጆች እንዳሏት የተረዳውት አሁን ነው። እኔ አይመስለኝም ነበር ሁሉም ዝም ብሎ ቁጭ ብሎ ስለ ኢትዮጵያ መተቸት ማውራት ቤቱ ቁጭ ብሎ ከጓደኞቹ ጋር ምናምን ቡና አስጠጣ ይመስለኝ ነበር። ለካስ ኢትዮጵያኖች ከልባቸው ሀገራቸውና ሕዝባቸው እንደሚወዱ ያዩት በዚህ አንዱ ያሳየኝ እዚህ ኤችአር 128 ነው። ተኮልኩሎ ተሰልፎ ሲታይ ያ ሁሉ ኢትዮጵያዊ ለመግባት እድል ለማግኘት ያንን ተጽዕኖ ለማድረግ በጣም የሚያስደስት ነው። ሌላው የተከስከው የአውሮፓን ማለ እነዚህም ያሉት ኢትዮጵያኖች ናቸው የሚኖሩት ልክ እንደ አሜሪካ እንደ ኢትዮጵያኖች እዚህም ያሉት የሀገራቸው ጉዳይ አንገበግባቸዋል። ይሄንንም በተመለከተ አንድ የደረሰኝ ኢንፎርሜሽን ማቀዋልኝ በግሌ ሜይ ላይ ሜይ 14 እና 13 ይመስለኛል ባልሳሳት አውሮፓ ብራሰልስ ውስጥ የአውሮፓ ኢትዮጵያኖች በአጠቃላይ ታላቅ ሰላማዊ ሰልፍ ለማድረግ ስምምነት ተደርሷል ውይይት ተደርጓል ከተከበሩ አና ጎሜዝ ጋርም ተወያይተናል። ይሄ አለ አውሮፓም ይሄን ነገር ከግቡ እንዲያደርሰውና በልክ እንደ አሜሪካ በአውሮፓ ፓርላማ ደረጃ ይሄ ነገር ስራ ላይ እንዲውል አንዳንድ የፓርላማ አባሎችን አነጋግረን እንዳጋጣሚ አነጋግረን እነሱም ለዚህ እንደሚሰሩ ነግረውኛልና እንዲህ አይነት አውሮፓም አለ ካነሳው አይቀር ማለት ነው። አሁን ሩብ ሰዓት አለችንና በዚህ ሩብ ሰዓት ደግሞ የተከበሩ ነባሁን የሚባሉት ዶክተር አብይ አህመድን በተመለከተ ከመጣጣቸው ስልጣን አመጣጣቸው ጀምሮ እስካሁን ደስ ያለውን እስቲ ተቹበት
እስቲ ዘውዱ ጀምረውና ሲያሳብ ስጥበትና ያው አለን አጭር ሰዓት ነው ሲባለችን ሰምራይዝ አርገን ለማቅረብ ሞክር የመጡበት ሂደት አለ ከመጡ በኋላ ደግሞ ላለፈው ሁለት ሳምንት ባልሰሳት ሁለት ሳምንት የተሰሩ
ሂደቶች ሂደት በጣም አነጋጋሪ ነበር ማለትም ከፍተኛ ሽኩቻ ሰጥቶ ነበር በገጁ ፓርቲ ባለስልጣኖችና እንዲሁም በዶክተር አብይ እና በአብሮአቸው ባሉ የሆዴድ እንትኖች መካከል ከፍተኛ ሽኩቻ ነበርና እሳቸውን ወደ ጠቅላይ ሚኒስትርነት ለማምጣት ከደብረ ጽዮን ጋራ ብዙ ጊዜ ሲያፎካክሯቸው ነበር በፌስቡክና በተለያዩ ሚዲያዎች ላይ ስናይ ያ ግን የህዝብ እንቢተኝነት ዶክተር አብይ እንዲመረጡ ከፍተኛ አስተዋጽኦ አድርጓል ምክንያቱም ህዝብ ለውጥ ይፈልጋል ለውጥን ይመኛል ዶክተር አብይ ደግሞ ከዛ በፊት በሰሯቸው የተለያዩ ሚዲያዎች ላይ በመቅረብ በሚያነሷቸው ኢሹዎች አንደበተ ርቱዕ ናቸው የሰውን ቀልብ የመሳብ ችሎታ አላቸውና ብዙ ሰዎች በተቋሚም በደጋፊም መካከል ብዙ ሰዎች ተቀብለዋቸው ነበር ይሄንን ደግሞ ገዢው ፓርቲ ሊጠቀምበት ፈልጓል እሳቸውን ተቀባይነት አንዱም ሂደት ይሄ ነው ከዛ በመለስ ደግሞ ስናየው ሰሞኑን በከፍተኛ ሁኔታ ወደ ኦሮሚያ ክልል ከኦሮሚያ በጀመሪያ ሶማሊያ ክልል ሄደዋል ከሶማሊያ ክልል ወደ ኦሮሚያ ክልል ከኦሮሚያ ክልል ደግሞ አሁን ሰሞኑን ወደ ትግራይ ሄደዋል በተለያዩ አቀባበሉም እጅግ የሚገርም ነው በርካታ ህዝብ ወጥቶ ነው የተቀበላቸው ይሄን ግን ስናይ ምንድነው የኢትዮጵያን ህዝብ በሌላ አንግል ስናየው ሴንሲቲቭ ነው ባይነኝ እኔ ለትንሽ ለበቃ በትንሽም ነገር የሚደሰት በትንሽም ነገር የሚከፋ ህዝብ ነው ያለን እና አስቀድሞ ማመስገን በኋላ ለማማት ያስቸግራል ነው እዚህ ፓርቲ ውስጥ ያሉ ሰው ናቸው የዚህን ፓርቲ ስራ ነው የሚያስፈጽሙት ሌላ አዲስ ፓርቲ አይደለም የተመሰረተው ከነሱ ፓርቲ ውስጥ ነው የወጡት የሚያገለግሉትም ለዛ ፓርቲ ነው ህዝብ የሚፈልገው የጠቅላይ ሚኒስትር መለዋወጥ ሳይሆን የህዝብ መፈለግ ያለበት 27 አመት በህዝብ ላይ ሲቀልድ ሲገል ሲያስር ሲያሰድድ የነበረን መንግስት ለውጥ ነው የህዝብ ፍላጎት ያለው ምክንያቱም ጉልቻ ቢለዋወጥ ወጣ ያጣፍጥም አንድ አይነት የሆነ መርህን የሚከተሉት
በመጀመሪያ ደረጃ የስልጣን ብዙ ጊዜ በኢቢሲ ነው የሚባለው አይደለም ኢትዮጵያን
ብሮድካስቲንግ ኮርፖሬሽን አሁን ቀይሯል መልሰው ወደ ኢቲቪ ሚላጥተውታል
አሁን ገንዘብ አውጥተው አ ለማንኛውም ምንድነው የሚሉት የስልጣን ሽግግር ነው የሚሉት ብዙ ጊዜ የምሰማው የስልጣን ሽግግር ነው ይሄ ነገር የስልጣን ሽግግር እንደዚህ ነው ሽግግር ማለት ካንድ ቦታ ወደ ሌላ ቦታ መሆን አለበት ይሄኛው ግን እዛው ፓርቲ ውስጥ ሪሸፍል ነው የተደረገው ማለት ልውውጥ ነው የተደረገው ልውውጥ ሽግግር ሳይሆን እዛው ልውውጥ እርስ በርስ ሆኖ የተለዋወጠው እንዴት ታውታላችሁ ይሄ እነች ግን
ያመድ በዚህም እኮ ተነሰማት ከማን ወደ ማን እንደተሻገረው አሁን ሽግግር ስንል የሚሻገሩ ሁለት አካሎች ምን በትንሹ ሁለት አካል ያስፈልጋል ከየትኛው አካል ወደ የትኛው አካል ነው ሄደው ተመሳሳይ የድርጅት ፕሮግራም ለማስፈጸም የመጣ ሰው ነው ዶክተር አብይን እኔ በግል እንደ ግለሰብ ስብና እንደ ድርጅት ስብና እንደ ሀገር ስብና በሶስት አካል ለይች የማየው በሶስት ጉልቻ ላይ ተቀመጠ አንድ ግለሰብ ነው እና አሁንም ስልጣን ሲገግር ስትል ሁሉ ጊዜ የማይገባይ ነገር ከየት ወዴት ነው የተሻገር ነው እንደውም ኮን ከዘመን ተሻገረ ስንልኩ ከአንድ ቁጥር ይጨምራል አይደል ሁለት ተነጻጻሪ ነገሮች ያስፈልጉናል ተመሳሳይ አሁንም ያለው ድሮም የነበረው ኢህአዲግ ነው የተሻገረው የደተ የተሻገረው ምንድነው በራሱ የፖለቲካ ፕሮግራም ውስጥ የተለያዩ ስራዎችና ለውጦችን አካሄዱ ለመሄድ የሚያስችለው ሽግግር ነው ያካሄደው
አግን ኢንተረስቲንግ ነገር ምንድነው በህዝብ ውስጥ አንድ የሆነ በመጠኑም ቢሆን እንዲሰረጽ አድርጓል ይሄው የስልጣን ሽግግር መጣ እንድንል አድርጎናል ከሁላ
ያ ይሄ እኮ አንድ የፖለቲካ ፕሮፖጋንዳ ሜካኒዝም ነው ማህበረሰቦች በተለያዩ ሚዲያ ላይ በተደጋጋሚ አንድ ነገር እንዲሰሙ ማድረግ ያን ነገር ውስጣቸው እንዲዋሃድና ተፈምንድነው ኖርማል ተፈጥሯዊ ሂደት ወይም ጤናማ ሂደት እንደሆነ እንዲቀጥል አይምሯቸው ውስጥ የሚሰራ ሂደት ነው በየመንገዱ ሽግግር ብለህ ስትሰማ መጀመሪያ አላተቀበለውም በኋላ ላይ ባያስ ትሆናለህ ሲቀጥል አምነት ትቀጥላለህ ከእንትኑ ጋር እና ይሄ አንዱ የፖለቲካ ፕሮፖጋንዳቸው ነው
ግን ለምን በጥሩ ሁኔታ ይታይላቸው የሚጉዟቸው ለምሳሌ ብዙ ሰዎች ምንድነው የሚሉት ይሄ ምንም ስራ ሳይሰሩ ይሄ በየአገሩ እየሄዱ ጭብጨባ መዝረ እንትን ምንድነው የሚባለው የህዝብ ጭብጨባ ማግኘት አይደለም ቁም ነገሩ የሚለው ለምን እኔ ለምሳሌ አንዳንዴ ምናልባት እኚህ ሰውዬ منم سلالة لا تشو كل فم كويس تو تشو مسلين مكوي
من مس
بنتنا النجاجر بزي بايديو ما كل فم كويس تو تشو مسلين ممن
عنده ونات هذا
سلزي كوي عنك سلزي يهرو يهز بدقاف لما عنيتنا وده في تيسارو تيسبوتن هزبونا السلفو بيهونس
ያ እንደ ሂደት እንደ ለውጥ መታያቸው ነገሮች አሉ። አቀደም ያልኩ ሶስት ጉልቻ ላይ ተቀመጡ ናቸው ያልኩ። አሁን አቶ አብይ የመጡበት ሂደት አለ። የለውጥ ፍላጎት ሊኖራቸው ይችላል ብለን እስከ ትላንትና ወደ አድረስን እናምንበት ሂደቶች ነበሩ።
ምንድነው እንድንቀየር ያደረገ?
ሁኔታዎች አሉ። እንግዲህ በጊዜ ሂደት ብዙ አሁን በተለይ በሶሻል ሚዲያና በተለያየ ሁኔታ ሐሳቡን ሁሉ ጊዜ ስትመጣ አንድ ሚዲያ ላይ ለመቅረብ ታያለ። ዳታዎች ኮሌክት ለማድረግ ትሞክራለህና የማህበረሰቡ ስሜት በተለይ ከመቀሌ ጉዟቸው መልስ ጥሩ አይደለም። በተለይ ስለወልቃይት ያላቸውና አቋም የገለጹበት ሂደት የወልቃይት የማንነት ጥያቄ ሳይሆን የኢኮኖሚ ጥያቄ ነው። ይሄ ደግሞ በየትኛውም ክልል ቢሆን እስከተመለሰ ድረስ ችግር የለውም የሚል አካሄድ ነው። ይሄ ከዚህ ቀደም የትግራይ ክልል አስተዳደር ሲለው የነበረው አነገግር ነው። የማህበረሰቡን ሄዶ ማናገር የዚህ ማህበረሰብ ሰዎች ተወካዮች እኮ ላለፉት 2-3 አመታት ታግለዋል፣ ደክመዋል፣ ጥረዋል፣ ታስረዋል፣ ተገርፈዋል።
እሳቸው ግን ያሉት ያ የወልቃይት ህዝብ በቦታው የሚኖረው ጥያቄው ይሄ አይደለም።
አዎ ጥያቄው
እንደሌላው እንደ ትግራይው እንደምኑ ውሃ ስልጣኔ ወዘተ ነው። ከበትግራይም ሆነ በአማራ ስር መኖሩ ለሱ ግድ የለው።
ያው ሰፊ ኢሹ ነው።
የሚያነሳው ዳያስፖራው ነው፣ በቦታው የሌለው ዳያስፖራው ነው ብለው በአንደበታቸው ተናግረዋል።
አዎ እንዴት ታውሳላችሁ? ዶም በፌስቡክ ላይ ነው በፌስቡክ ላይ ተመሰረተ መረጃ ነው ያላቸው። በአካል መተው ማየት ይችላሉ። የህዝቡ ጥያቄ አይደለም፣ ከህዝቡ ጥያቄ ጋር በፍጹም የተራራቀ ነው፣ ማይገናኝ ነው።
ጥያቄውን ግን ያነሳው ዳያስፖራው ነው። እሳቸው ያሉት የዳያስፖራው ጥያቄ ነው እንጂ ህዝቡ አይደለም።
አዎ በሶሻል ሚዲያ ምናያቸው ነው፣ በፌስቡክ ብለው ነው የገለጡት። እሳቸው ከ40 ሺህ የወልቃይት ተወላጆች በላይ የተፈራረሙበት ቅጽ ያለ። እሳቸው ዛሬ የሚያነሱት ሐሳብ የወልቃይት ጥያቄ የመንገድና የመብራት መሰረተ ልማቶች ጥያቄ ነው እንጂ ቀጥታ የማንነት ጥያቄ አይደለም ነው የሚሉት።
ግዴለውም የወልቃይት ህዝብ ማራውም ሆነ በትግሬው ትግራይ ስር መኖሩ ግዴለውም ነው የሚሉት። ለምንድን ነው ይሄን ያሉት? እሳቸው በጣም ሴንሲቲቭ ጥያቄ መሆኑን እንደነ ኮሎኔል
ደመቀ
የታሰሩበት ስንት ኢትዮጵያውያኖች የወልቃይት ተወላጆች የተሰቃዩበት መሆኑን ያወቁ ለምንድን ነው ይሄንን አሁን በዚህ በቀውጤ ሰዓት መናገር?
አይ ይሄ እኮ ያማ በተለይ
አይ
አመድም ካየሁ ይሄ ኢሹ በጣም ሴንሲቲቭ እና በሳቸው ደረጃ እንደዚህ አይነት ክፍተት የሚፈጠር ሁኔታ ይፈጥራሉ የሚል ስብናላቸው በያላምንም። በተለይ በአማራ በኩል የተነ በአማራ ክልል ያው ይሄ ፍራአት በክልልስ ከመደበን ድረስ በዛ ነው መተከበ አማራ ክልል ውስጥ ያለው ቢተኝነት መነሻ እርሾው የነበረው ይሄ ጉዳይ ነው። ይሄ ጉዳይ ደግሞ ህገ መንግስቱ መሰረት ያደረገ መፍቲ እስካሁን ድረስ ያላገኘበት መልስ ነው። የትኛውም የኢኮኖሚም ይሁን የፈለገው አይነት ጥያቄ ያንዳንዱ ኢትዮጵያዊ ጠይቆ ሊመለስለት የሚገባው ህገ መንግስቱ በሚሰጠው መብት መሰረት ነው እንጂ ጥያቄ ይሄ ነው ወን ያውቀልሃለሁ ልትለው አትችልም። እሳቸው ይሄን አይነት ስተት የሰሩበት እንግዲህ በጊዜ ሂደት ምን ነው ሂደት ነው አብዛኛው እዚህ ለዚህም ያበቃቸው የክልሉ ህዝብ ተወካይም ያሉበት ሰዎች መሆናቸውንም መዘንጋትና እዛ ለክልል አንድ አሁንም ያላቸውን ቁርጠኝነት ለክልል አንድ ያላቸውን የተለየ ፍቅርም ለመግለጽ ማሰብ የሄዱበት መንገድ ይሁን አልገባኝም። ይሄኛው ነው ትልቁ ኢሹ። በተለይ በሁለተኛ ነጥብ ዲያስፖራውን ያነሱበትና ነዳጅ አርከፍካፊ ብሎ የሰየሙበት ሂደት ነው። ኤችአር 128ን መጽደቁን አይደለም ይመጽደቁ በራሱ የዲያስፖራው ትልቅ ድካምና ውጤት መሆኑ ቢያውቁ ኖሮ ይሄንን ማለት ባልተገባ ነበር። ለምንድን ነው
ንዴት እንዳይሆን?
አይ ዶክተር አብይ እዚች ኢትዮጵያን ወደ ተሻለ ዲሞክራሲ ለእልና ለማምጣት ይሄ ፕሮሰስ እጅግ በጣም ያግዛቸዋል ከመል ሰው አንዱ ነኝ።
አይ ኤችአር 128
ይሄ ውጤታማ እንዲሆን ደግሞ ይሄ ዲያስፖራው አዎ ይሄ ዲያስፖራው ነው ለተቀን ደከመኝ ሰለቸኝ ሳይል ከኢትዮጵያ ውጪ ያለውን ትግል እዚህ ደረጃ አድርሶ በውጪ ያሉ ሀገራቶች ለኢትዮጵያ ያለው ሰብአዊ መብት ጥሰት ትኩረት እንዲሰጡ እየታገለ ቀን ተሌት እየታገለ ያለው ማህበረሰብ ከኢትዮጵያ ሲጀምር አብዛኛው ማህበረሰብ የኢኮኖሚ ፍላጎትን ብቻ አይደለም እኮ ኢትዮጵያ ውስጥ የተሻለ የስርዓት ቢኖርና ቢዘረጋ ኑሮ መሰደድ የማይፈልግ ብዙ ጭንቅላት ብዙ አቅም ብዙ የመስራት ብቃት ያለው ማህበረሰብ ነው የነበረውና የሄዱበት ሂደት አለ። ግን ከዚህኛው ከአባባል በአንድ ቀን ከሚወሰን አባባል ተሻግረን እሳቸው ማየት የምንችልበት ሂደቶች ቢኖሩ መልካም ነበር። አሁንም ያሉት በኢሃድክ ተጽዕኖ ስር ነው። በህወሓት ተጽዕኖ ስር ነው። ህወሓት የኢትዮጵያን 70% ኢኮኖሚ ተቆጣጥሮ ያለ ሰንተን ነው መዋቅር ያለው ነው። የህወሓት መከላከያውን ኦልሞስት 95% 96% ተቆጣጥሮ ያለበት ሂደት ነው። ህወሓት ደህንነቱን እጅ መስደድ ሳይሆን ጥፍቁፍ ጥፍሩን ያበቀለበት ሂደት ነው። እነዚህ ሶስት አንድን ሀገር ለመምራት የሚያስፈልጉ ሶስት ቁልፍ ነገሮች ከህወሓት መውጣስ ካልቻለ ድረስ የትንም ያክል ዶክተር አብይ ፍላጎት ቢኖራቸው ውጤታማ አይሆንም። ውጤታማ እንዲሆኑ ደግሞ ህዝብን የሚያታግል ስትራቴጂና መካኒዝም መፍጠር መቻል ያለባቸው።
ይህንን ጉዟቸውን በተመለከተ አንዳንድ ተንኮል እየፈለጉ የሚያዩ አሉ። ምንድን ነው ጥል ያለሽ በዳቦ የሚባል አይደለ? እና ምን አይነት ኮሜንት ነው የሚሰጡት? የአምቦ ሲሄዱ የአማራው ምክትል ጠቅላይ ሚኒስቴሩ አቶ ደመቀ መኮንን አብረው ሄደው ነበረ። መቀሌ ሲሄዱ ግን የብእዴን ነው የሚባለው የአማራው ድርጅት የራስ ስራ አለብኝ ብሎ አቶ መኮንን ደመቀም ሆኑ ሌሎች የብእዴን ተወካዮች ወደ መቀሌ አልሄዱም። ይሄ አንድ ምልክት የፖለቲካ ምልክት አለው የሚሉ አሉ። ይሄን እንዴት ታውታላችሁ?
እኔ ለማለት ቸግራለሁ። ምክንያቱም ሶማሌም ነበሩ። ሶማሊያ ክልል በተደረገው ሂደት አቶ ደመቀ መኮንን አብረው የነበሩበት ሂደት አለ።
ለሱም ነው ይሄን የሚሉት። መቀሌ ያልሄዱት ግን እቺ ችግሯ ስላለች የዚህ የማን ነው የወልቃይቱን ጥያቄ ስላለ የራሳችን ስራ አለብን ብለው ምልክት ለመስጠት ነው እዛ ያልተገኙት የሚሉ አሉ። ምክንያቱም ሶማሌ ሄደዋል
እንግዲህ ሜቢ አሁን
ሄደዋል። የመቀሌው ላይ ግን እዛው ጎረቤታቸው የሆነ ቦታ ግን አልሄዱም።
አይ እንትን እኮ ሌላ ሚዲያዎችም ላይ የምናየውና የጋፎሮም ላይ እየተቀነቀነ ያለው ተከርተናል ስሜት አለ። በተለይ በህወሓቶች ደመቀ መኮንንን ትልቅ ክደት ነው የፈጸመብን የሚል አለ። ኢቭን አሁንም በድምፅ ተወጥቷል የሚልም እንትኖች አሉ እየተናገሩት በግልጽ አለ። እና ሽፈራው ሽጉጤን ነበረ መደገፍ ያለ የነበረበት ህወሓት ለደመቀ መኮንን ቦታና እድል መስጠት አልነበረባቸውም። እና ከዛ የተነሳ ክርፊያም ሊሆን የሚችልበት መላምት አለ። ግን ሳምሃው እንደንትን ኮንክሪት የሆነ ነገር ይዞ መምጣት ያስፈልጋል ብዬ አስባለሁ።
እነዚሁ ተቾች የሚሉት ምንድን ነው? እንደ ፊት የኦፒዲዮ እንዳደረገው ሁሉ አሁን ደግሞ ብእዴንም ትንሽ ጥርስ ማውጣት የጀመረች ይመስላል። ይሄንን ለማሳየት ብለው ነው ሶማሌ ድረስ ተከትለው ሲሄዱ፣ ኦሮሚያ ድረስ ተከትለው ሲሄዱ እዛው ጎረቤት የለው መቀሌ ላለመሄድ የሰጡት ምክንያት የራሳችን ስብሰባ አለን ብለው ነው የቀሩት የሚሉ አሉና ፖለቲካ አናሊስቶች
እኔ ስለ አሁን ከሱ ይልቅ ብእዴን ሪል የእውነት ህዝባዊ ለመሆንና የመለወጥ ፍላጎት ካለው አቶ ደመቀ መኮንንን ከመቀሌ ማስቀረት ሳይሆን እዛው ህወሓት ውስጥ ሆነው ማለት ኢሂዴን ውስጥ ብአዴን ውስጥ ሆነው ለህወሓት ተገዥና የህወሓትን አዳኝ መሲህ አድርገው የሚቆጥሩ እነ በረከት ስምኦንን ማስወገድ ነው ያለበት። ይሄ ነው ትክክለኛ ውሳኔና ቁርጠኝነቱን የሚያሳየው እንጂ አቶ ደመቀ መኮንን ሄዱ ቀሩ እውነት እንደ ግለሰብ እኔ የሚሰጠኝ ስሜት የለም። ትክክለኛ የለውጥ ፍላጎቱን ካየን ባለፈው በሁዴድ ውስጥ ያየነው አለ። በሁዴድ መዋቅር ውስጥ አዲሱ መዋቅር ሲያስተካክል ያስወገዳቸው በጡረታ ያነሳቸው ሰዎች አሉ። እንደዚህ አይነት መረሪያና ቁርጠኛነቱን ማሳየት የሚችልበት መንገድ አለ። እርግጥ ውስጥ ለውስጥ ቁርሾ ሊኖር ይችላል። እንደዛ ነው እኔ ብዬ ማስበውና አመድ ሜቢ ጊዜ ቢኖርና ሞር በሰፋ አድርገን የዶክተር አብይን የወደፊት የመወሰን ሂደትና አቅም ማየት የምንችልበት እድል ቢፈጠር ጥሩ ነው። የመቀሌው ላይ የታዘብናቸው አንዳንድ ነገሮች አሉ። ስቲል ግን አሁንም ከትዝብት በዘለለ በቀጣይ ስራቸው ላይ አሁንም ካቢኔያቸውን ሹሞ ተግባራዊ ስራ ላይ እስከሚገቡ ድረስ ይሄ ነው ብሎ ለመናገር የሚያስቸግር የሚከብድ ሁኔታ ነው ያለው። እኔ እንደ ግል መሆን ያለበት ብዬ የማስበውና የማምነው ምንድነው ህዝቡ በንቃትና ከዚህ ቀደም በነበረው ቁርጠኝነት ካጠገባቸው ቆሞ ኢትዮጵያ ውስጥ ትክክለኛ ዲሞክራሲያዊና ፍትህ እንዲመጣ አሁንም መታገር አለበት። ተስፈኝነት መኖር የለበትም። ቁርጠኝነት እንጂ ተስፈኝነት ከዳር አያደርስም። በየጀመርከው አላማ እስከሚሳካ ድረስ የተሻሉ ሰዎች ሲመጡ ጥሩ ነው። ከዚህ በፊት እንደ ዶክተር ታደሰ ብሩ ሚሉት የነበረው ስርዓት ለውጥ ካለው ስርዓትም ሲመጣ የተሻለ ይሆናል። ለኢንዌስ የዜና ሰዓታችንም ስለደረሰ ይሄንን ሐሳብ እዚህ ላይ እንገታውና እንግዲህ በቀጣይነት ምናይበት ሁኔታዎች ይፈጠራሉ። ዜና ወዳችን ከመሻገሪያ ሙዚቃ ቀጥሎ እናቀርባለን። አብራችሁን ቆዩ አድማጮቻችን።
ፈዳቹ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በኤችአር 128 የተገኘው ድል ለሚቀጥለው ስራ ብርታት የሚሰጥ በመሆኑ በውጭ የሚገኙ ኢትዮጵያውያን ለወሳኙ ትግል እንዲዘጋጁ ጥሪ ቀረበ። ባሳለፍነው ሳምንት ኤችአር 128 የተሰኘው ረቂቅ ሰነድ የአሜሪካን ኮንግረስ በሙሉ ድምጽ ካሳለፈው በኋላ ቃለ መጠይቅ የሰጡት የኢትዮጵያውያን አሜሪካን ሲቪል ካውንስል አመራር አባላት እንደገለጹት በኤችአር 128 የተገኘው ድል የመጨረሻው አይደለም። ቀሪ ተግባር የሚጠብቀን በመሆኑ በሞራልና በአሸናፊነት መንፈስ ወደፊት መራመድ አለብን ብለዋል። በኤችአር 128 መጽደቅ ኢትዮጵያውያን ከመላው ዓለም ደስታቸውን በመግለጽ ላይ ናቸው። በኢሬቻ በዓል በመቶች የሚቆጠሩ ዜጎች መገደላቸውን ተከትሎ እንቅስቃሴው የተጀመረው የኤችአር 128 የህግ ረቂቅ ባሳለፍነው ሳምንት ዋናውን መሰናክል አልፏል። የሰሞኑ የአሜሪካ ኮንግረስ የሰጠው ድምፅ በኢትዮጵያውያን ዘንድ በጉጉት የተጠበቀ ነበር። ረቂቅ ህጉ አሁን በስልጣን ላይ ያለውን የህወሓት አገዛዝ በሰብአዊ መብት ረገድ ተጠያቂ የሚያደርግ በመሆኑ ለነጻነትና ለዲሞክራሲ ናፋቂዎች የደስታ ለአገዛዙና ለደጋፊዎቹ ደግሞ የሀዘን ቀን ሆኖ አልፏል። ረቂቅ ህጉ ያለምንም ተቃውሞ በሙሉ ድምፅ ማለፉ ደግሞ ክስተቱን የተለየ አድርጎታል። ከ130 በላይ ምክር ቤት አባላት ሙሉ ድጋፍ ያገኘው በተቀረው የምክር ቤቱ አባላት ያለ ተቃውሞ ያለፈው ረቂቁ ኢትዮጵያውያን ለነጻነት ለፍትህና ለእኩልነት የሚያደርጉትን ሁሉን አቀፍ ትግል የሚያግዝ በመሆኑ ከፍተኛ ትኩረት ተሰጥቶታል። ረቂቅ ህጉ የምክር ቤት አባላቱን ይሁንታ አግኝቶ እንዳያልፍ የህወሓት አገዛዝ በወር $150,000 በላይ በመመደብ ጎትጓቾችን ቀጥሮ በዲፕሎማሲው ረገድ ለአስጨራሽ ተጋድሎ ያደረገ ቢሆንም ሊሳካለት አልቻለም። ይህ መሆኑ ኢትዮጵያውያን ከዳር እስከ ዳር በልዩ የደስታ ስሜት የኮንግረሱን ውጤት ተቀብለውታል። ይህ ረቂቅ ህግ በኮንግረሱ በሙሉ ድምፅ እንዲያልፍ ካደረጉ ኢትዮጵያውያን ድርጅቶች አንዱ የሆነው የኢትዮጵያውያን አሜሪካን ሲቪል ካውንስል ለዚህ ስኬት የሚቻላቸውን ላበረከቱት ሁሉ ምስጋናውን በማቅረብ ለቀጣዩ ስራ እንዘጋጅ ሲል ጥሪ አቅርቧል። የካውንስሉ አመራር አባላት እንደገለጹት የኤችአር 128 መጽደቅ ትልቅ ድል ቢሆንም የመጨረሻው ነው ማለት አይደለም። በሴኔት ደረጃ የረቀቀው ኤስአር 168 የተሰኘ ሌላም ተመሳሳይ ረቂቅ ህግ በመኖሩ በውጭ የሚገኙ ኢትዮጵያውያን ከምንጊዜውም በላይ ጥረታቸውን እንዲያጠናክሩ የካውንስሉ አመራር አባላት መልእክት አስተላልፈዋል። የተገኘው ውጤት ሳያዘናጋን ወደ ዋናው ድል ለመድረስ እንረባረብ ብለዋል የካውንስሉ አመራሮች። የሴኔት ረቂቅ ህጉ እስካሁን ከ100 ሴናተሮች የ25ቱ ሴናተሮች ድጋፍ ማግኘቱን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ ኤችአር 128 በአሜሪካ ምክር ቤት መጽደቁን የህዝባዊ ወያኔ ሓርነት ትግራይ መንግስትን ክፉኛ አስቆጥቷል። የውጭ ጉዳይ ሚኒስቴር ለፓርቲና ለመንግስት መገናኛ ብዙሀን በላከው መግለጫ ውሳኔ ወቅቱን ያልጠበቅና ተገቢ ያልሆነ ሲል ተቃውሟል። የሁለቱን ሀገራት ግንኙነት ግምት ውስጥ ያላስገባ አፍራሽ ድርጊትም ነው ሲል ገልጿል። ሰብአዊ መብት መከበር እንዲሁም መልካም አስተዳደር እንዲሰፍን ከፍተኛ ጥረት በምናደርግበት ወቅት እንዲህ ያለው ውሳኔ መተላለፉ ተገቢ አይደለም ሲል ተቃውሞን አሰምቷል። የአሜሪካ ኮንግረስ ያሳለፈው ውሳኔ የኢትዮጵያ መንግስት እስረኞችን በመፍታት የፖለቲካ ማሻሻያ እርምጃዎችን በመውሰድና ሰላማዊ ስልጣን ሽግግር በማካሄድ እየወሰዳቸው ያሉ እርምጃዎቹን ከግምት ውስጥ ያላስገባና ሉዓላዊነታችንን ያላከበረ ነው ሲልም አውግዟል። በዚህ ዓመት መካሄድ የነበረበት የአዲስ አበባና የድሬዳዋ ምርጫ እንዲሁም በመላ አገሪቱ የሚካሄዱ የአካባቢና መሟያ ምርጫ በአንድ ዓመት እንዲራዘሙ ፓርላማ ወሰነ። ከዓመት በኋላ ምርጫው መቼ ይካሄዳል ለሚለው ወርና ቀን ተቆርጦ አልተቀመጠለትም። 8 የፓርላማ አባላት ድምጸ ተአቅቦ ማድረጋቸው ተሰምቷል። ከ230 በላይ የፓርላማ አባላትም አልተገኙም። የህወሓቱ የኤፈርት ንብረት የሆነው ሬዲዮ ፋና እንደዘገበው በፓርላማው ውሎ የመሟያ ምርጫም ለአንድ ዓመት ተራዝሟል። ፓርላማው ሚያዝያ 4 2010 ባካሄደው መደበኛ ስብሰባ የአዲስ አበባና የድሬዳዋ ምክር ቤቶች በየአምስት ዓመት የሚያካሄዱት ምርጫ ወደሚቀጥለው ዓመት ተሸጋግሯል። የአዲስ አበባ ምርጫ በዚህ በሚያዝያ ወር መካሄድ የሚጠበቅበት ሲሆን በምርጫው ከተማውን የሚያስተዳድሩ ኃላፊዎች ከንቲባውን ጭምር የሚመረጡበት እንደሆነም ይታወቃል። በምዕራብ ጉጂ ዞን የተነሳውን ግጭት ተከትሎ ዜጎች የተገደሉና የተሰደዱ መሆኑ ተዘገበ። የአካባቢው ነዋሪዎች እንደገለጹት በጉጂና በጌዲዮ ማህበረሰብ መካከል የተነዛውን ወሬ ተከትሎ በተፈጠረው ግጭት ከሁለቱም ወገን በርካታ ዜጎች ሳይገደሉ አልቀረም ተብሏል። በሺ የሚቆጠሩ ዜጎች ወደ ጌዲዮ ዞን ቡሌ ሆራና ሌሎች አካባቢዎች እየተሰደዱ ነው። የግጭቱ መንስኤ በውል ባይታወቅም በተለይ ሰዓት ያነጋገራቸው ሰዎች እንደሚሉት በጉጂ ዞን ቀርጫ ወረዳ ውስጥ የሚኖሩ የጌዲዮ ተወላጅ አካባቢው ወደ ደቡብ ክልል እንዲካለል ይጠይቁ ነው የሚል ወሬ በመነዛቱ በኦሮሚያ ክልል ስር የሚገኙ ጉጂዎችን በማስቆጣቱ የተጀመረ ግጭት ነው። በጌዲዮ በኩል ደግሞ ጉጂዎቹ ሊጨርሷቸው ነው የሚል ወሬ እንዲሰራጭ በመደረጉ ግጭት እንዲፈጠር ተደርጓል ሲሉ ነዋሪዎች ይናገራሉ። ሌሎች ደግሞ በጉጂ ዞን የሚኖሩ የጌዲዮ ተወላጆች በቋንቋችን እንማር የሚል ጥያቄ በማቅረባቸው የተፈጠረ ግጭት መሆኑን ይናገራሉ። ግጭቱ በባንቆ ዳላቱ፣ ባንቆ ባያ፣ ባንቆ ሚጫጫ፣ ባንቆ ጭልጨሎ፣ ሃሎ ባሬቲ፣ ቀርጫ፣ ጋሌሳ ነጌሳ፣ ጋሌሳ ዲዳሳ እና ሌሎችም ቀበሌዎች እየተካሄደ ነው። በግጭቱ ምክንያት የትራንስፖርት አገልግሎት መቋረጡም እየተነገረ ነው። በአሁኑ ሰዓት መከላከያ ሰራዊት ወደ አካባቢው መሰማራቱ ሲገለጽ በ1987 እና 92 ዓመተ ምህረት ተመሳሳይ ግጭቶች ተከስቶ በመቶች የሚቆጠሩ ሰዎች ሕይወታቸው አልፏል። ኢህአዴግ አገሪቷን እስከተቆጣጠረበት ድረስ ጉጂና ጌዲዮ በፍቅር አብረው ይኖሩ የነበሩ ብሔረሰቦች መሆናቸው ሲገለጽ በሁለቱ ብሔረሰቦች መካከል አብረው ተጋብተው የሚኖሩ ታናሽና ታላቅ ተብለው የሚቆጣጠሩ እንደነበሩ ከ1983 ዓመተ ምህረት በኋላ በተፈጠረው የብሔር ፖለቲካ አስተሳሰብ ግጭቶች እየተካሰሱ መምጣታቸውን የአካባቢው ነዋሪዎች ይናገራሉ። በመጨረሻም ሁለቱን የዋልድባ መነኮሳት ጨምሮ 114ቱም የህሊና እስረኞች ባሳለፍነው አርብ ሚያዝያ 5/2010 ቀትር ላይ ከእስር ተፈተዋል። መነኮሳቱ አባ ገብረ ኢየሱስ ኪዳነ ማርያም ካሴና አባ ገብረ ስላሴ ወልደ ሃይማኖት ከእስር ከተለቀቁ በኋላ መልእክት አስተላልፈዋል። ከእኛ ጋር በመከራ ሰዓት ከጎናችን ያልተለያችሁ፣ ድምጻችንን ለዓለም ሕዝብ ያስተላለፋችሁ በሙሉ ልዑል ፈጣሪ ውለታችሁን ይክፈላችሁ በማለት ጥያቄያችን መልስ እስኪያገኝ አትለየውም ብለዋል። እኛ ብንፈታም የታሰርንበት ዓላማ አልተፈታም ነው ያሉት። መነኮሳቱ ሁለቱ መነኮሳት በዋልድባ አካባቢ የስኳር ፋብሪካ ለማቋቋም እንቅስቃሴ ከተጀመረበት ከ2004 ጀምሮ የገዳሙን ይዞታ ለማስከበር ጥረት ሲያደርጉ መቆየታቸው ይታወሳል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ዓለም አቀፍ የሳት ክብረ በዓል በስዊድን በሀገራችን እየተካሄደ ያለውን አፈናና ሰብአዊ መብት ጥሰቶች ደከመኝ ሰለቸኝ ሳይል ሌት ተቀን በንቃት በመከታተል እያንዳንዱ ኢትዮጵያዊ ስለ ሀገሩ ወቅታዊ የተሟላና ሚዛናዊ መረጃዎችን በማድረስ ከፍ ያለ ሚና በማበርከት ላይ ያለው ኢሳት ከህወሓት መራሹ መንግስት የሚቃጣበትን መጠነ ሰፊ አፈና በአስተዳደሩ ጥንካሬና በሀገር ወዳድ ኢትዮጵያውያን ድጋፍ በመቋቋም እነሆ በታሪካዊቷ ከተማ አምስተርዳም አንድ ብሎ ጉዞውን እየጀመረው ኢሳት በአቅም ጎልብቶ ተደራሽነቱና የመረጃ ጥራቱን ጨምሮ በዘመን አመጣሽ መሳሪያዎች ተዘምኖ ይሄው 7ን ዘልቆ ድፍን 8 ዓመቱን ለማክበር ቀጠሮ ከርሶ ጋር ይዟል። ወደዋላን ለማይቆምም ትግላች አንየው የሚለየን በጎሳ በድንበር በለቱ የኢሳት አስተዳደር አመራሮች ጋዜጠኞች ከሶስቱም የኢሳት ማሰራጫ በተመሳሳይ ሰዓት ይገኙበታል። ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስ ይሰጣሉ። በተጨማሪም የኢሳት ስርጭት ከሳተላይት በስተጀርባ ያለው መሰናዶ ለመጀመሪያ ጊዜ ለህዝብ ይፋ ከመሆኑም በላይ ኢሳት የሚጠቀምባቸውን ዘመን አመጣሽ መሳሪያዎችና አጠቃላይ ዝግጅት መሰናዶ በቀጥታ ለተመልካች እይታ ይቀርባል። በተጨማሪም ኢሳት ስላሳለፋቸው 8 አመታት ጉዞ በስፋት ይዳሰሳል። ዝግጅቱን በርካታ ዓለም አቀፍ ከተሞች በቀጥታ የሚታደሙበት ይሆናል። የኢትዮጵያውያን መገለጫ የሆነ የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማርኛ በጣፈጠ መልኩ ለታዳሚዎች ይቀርባል። የምግቢያ ዋጋ 200 ክሩነር። ከዚህም በተጨማሪ ኢሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሩነር የትኬት ኩፖን አዘጋጅቶሎታል። ቦታ ሪክ ቪቶሬት 1 163 05 ስፖንጋ ግሪክ ኮሚኒቲ አዳራሽ ቶናልባና ተርንክቤ ቀን አፕሪል 28 2018 ሰዓት ከ13 ሰዓት ተኩል ጀምሮ እስከ 23 ሰዓት ለተጨማሪ መረጃ 073556 3819 ወይንም 0707538958 ኑ አብረን በመሆን ሁሉም ኢትዮጵያዊ ሚዛናዊና ተከክለኛ መረጃ ያለ ገደብ የማግኘት ሰብአዊ መብት ይከበር ዘንድ አብረን እንታገል።
ሰባ ጥሪ የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር አቶ ተክሌ የሻውና ታዋቂዋ አክቲቪስት ዶክተር አበባ ፈቃደ በእስራኤል ከሚኖሩ ኢትዮጵያኖች ጋር በአፕሪል 19 በኢትዮጵያ ተጨባጭ ሁኔታና በመፍትሄ ሐሳቦች ላይ ውይይት ካደረጉ በኋላ በስዊድን ከሚኖሩ ኢትዮጵያኖች ጋር ቀጣይ ውይይት በስቶክሆልም አፕሪል 21 በቴን ስታትሬፍ ያደርጋሉ። እርሶም በእለቱ ተገኝተው የውይይቱ ተካፋይ እንዲሆኑ ሞረሽ ወገኔ ስዊድን ባክፕሮት ጋብዞታል። አስተውሱ አይርሱ፣ የአፕሪል 21 ቀጠሮ ከኛ ጋር ይሁን። የስብሰባ ቀን ቅዳሜ አፕሪል 21 2018 የስብሰባ ሰዓት ከቀኑ 13 ሰዓት፣ የመግቢያ ዋጋ 200 ክራውን ከመሳና ከአንድ መጠጥ ጋር። የስብሰባ ቦታ ቴንስታ ትሬፍ ሃግስትሮከት 13 ቴንስታ ሴንትሩም ቱነል ባውና ቴንስታ።
Yeah.
እንግዲህ አርማጮቻችን የዜና ወጃችንን ሰምተን ተሻጋሪ ሙዚቃችን አድምጠን ተመልሰን መጥተናል። መግቢያችን ላይ እንግዲህ ሰንገባ ቃል በገባነው መሰረት እንግዲህ ከቱቦሪ አካባቢ ደውለናል። ከዛም እንግዲህ ትምበር ዩኒቨርሲቲ የኤዱኬሽን ፋኩልቲ ፕሮፌሰር የሆኑትን ዶክተር ግርማ ብርሃኑን እንግዲህ ከዚህ በፊት በጻፉት አርቲክል ዙሪያም አሁን ላይም እያደረጉት ባሉት ትልቅ የምርምር ስራ በተለይ በኢትዮጵያ ውስጥ ያለው የመጀመሪያው ምንላችን የምናስታውሰው ኢንቴሌክቹዋል ጄኖሳይድ ኢትዮጵያ በሚለውም ጽሁፋቸው ምናቃቸው ወንድማችን ናቸው እና በቀጣይነት ከሳቸው ጋር እንግዲህ ሙሉ ሰዓታችን ይዘን በሰፊው ለመወያየት ቃል በገባነው መሰረት መጥተናል። አድማጮቻችን እስከ ፕሮግራማችን ድረስ አብራችሁ እንድትቆዩ ግብዣዬ ነው። ፕሮግራሙን ለአመድና ለክቡር የሬዲዮ ፕሮግራማችን እንግዳ አለቃለሁ። አብራችሁን ቆዩ።
ጤና ይስጥልኝ ዶክተር ግርማ።
ጤና ይስጥልኝ አቶ አህመድ። መልካም ሰንበት።
ይሰማል?
ይሰማኛል።
በጣም ቆንጆ ነው። አሁን እኔም እሰማለሁ። እንግዲህ ባለፈው ውይይት ጀምረን ብዙ አድማጮች ይሄ ነገር መቋረጥ የለበትም ማወቅ እንፈልጋለን ብለው እርሶም ኢምፒሪካል ፋክቶቹን በተቀናበረ ሁኔታ ያቀረቡት ሪፖርት አለ። በዛሬው ለታ እንግዲህ የምንዋየው ስለ ኢንተሌክቹዋል ጄኖሳይድ እና ሬፕ ኤንድ ጄኒታል ሚቲሌሽን ምንድነው የደፍ መድፈር ነው አይደለም? አስገድዶ መድፈርና የብልት ሚቲሌሽን እርሶ እንግዲህ ገልጹታል በአማርኛ በደንብ አድርገው። እነዚህን በተመለከተ ያለውትን እውቀት በተጨባጭ ኢትዮጵያ ውስጥ የሚፈጸመውን ሊያስረዱን ነው የተስማማ ነው። ከዛ በፊት ግን ዶክተር ግርማ እንደው ወቅታዊ የሆኑትን ሁለት ጥያቄዎች አንስተን አጠራ አጠራ አድርገን እሱን ይግረፉልንና ወደፊት እንሂድ። እንደሰገባኝ በትናንትናው ዕለት በኢሳት ላይም ተጠይቀው ነበረና ኤችአር 128ን እንዴት ያውታል?
ኤችአር 128 መጽደቅ ለመሰረታዊ የመብት ትግላችን ታላቅ ድጋፍ አለው ብዬ ነው የምገምተው። ብዙ ጭቅጭቅ ነበረበት፣ ትግል ነበረበት። በዚህ አጋጣሚ ይህንን ላስተባበሩ ድንቅ የሆኑ ኢትዮጵያውያኖች ክብሬንና ምስጋናዬን ላስተላለፍ እፈልጋለሁ። እና ምንድን ነው አንድ ደረጃ አለው እንደሚታወቀው፣ ኮንግረስ ካለፈ ይኸው አንደኛ ደረጃ ነው። ይሄ ያለፈው ሴኔት ይቀርባል። ብዙ ጊዜ ሴኔት እንደው 85% ማለት ይቻላል የሚያሳልፈው ነው። ኮንግረስ ብዙ ጊዜ ፈሽቶ በተወያየበት ያሸበት ጉዳይ ስለሆነ እንግዲህ የመጨረሻው ደግሞ የትራምፕ ቬቶ ካላደረገበት በስተቀር ብዙ ጊዜ እሱ ባይፓርቲሻን የሆነ ረቂቅ ቢል አይመስለኝም፣ ችግር ያለበት አይመስለኝም። እና እኔ ያልፋል ነው የምለው። ግን ያው ትንሽ ጊዜ
ግን ለአድማጭ ክሊር እንዲሆን አጠር አድርገው ቢያስረዱት ባይፓርቲዛን የሁለቱ
ፓርቲዎች የጋራ በጋራ የሆነ የተስማሙበት ነው። እየሰማኸኝ ነው? ሄሎ ሄሎ
ሄሎ። ባይፓርቲዛን የሚሉትን ቢያስረዱ።
አዎ፣ ማለት ሁለቱም ፓርቲዎች የሪፐብሊካን ፓርቲ የዲሞክራቲክ ፓርቲውም የተስማሙበት ነው፣ የጋራ ነው።
የተስማሙበት ስለሆነ የመጽደቅ እድሉ በ70-80% ከፍ ያለ ነው ለማለት ነው።
አዎ አዎ አዎ፣
ማድረግ ብዬ ነው።
ትክክል ነው።
ሌላው
እና የምንድነው
የተጠየቁት ጥያቄ፣ እነዚህን ወቅታዊ ጥያቄዎች እናንሳና ዶክተር አብይን ጉዞ በተመለከተ አስተያየት ሰጥተው ነበር ተጠይቀው ትናንትና እንደገባኝ ከሆነና በኢሳት ላይ። እስቲ ለኛም ያካፍሉን እንዴት ነው የሚያውት የዶክተር አብይን።
ግን አንድ 30 ሰኮንድ ይሄ። እሺ፣
እስከ አሁን ባለው ሁኔታ ድረስ
ጥሩ። ያው ግን እቺ ኤችአር 128 አድማጮቻችን እንዲረዱት የምፈልገው ምንድነው፣ በጣም ቁልፍ የሆኑ ነጥቦችን ያካተተ ድንጋጌ እንደሆነ ነው። ይሄ የአስቸኳይ ጊዜ አዋጁ እንዲነሳ በግልጽ ይጠይቃል። በተለያዩ ክልሎች በመንግስት የጸጥታ ኃይሎች የተፈጸመው ግድያዎችን በገለልተኛ አካል እንዲጣሩ ይደነግጋል። መሰረታዊ ሰብአዊ መብቶች በተለይ የሚዲያ ነጻነትና ሐሳብ በነጻ መግለጽ መብት እንዲከበር አጥብቆ ይጠይቃል። እንደዚህ እነዚህ ነጥቦች እንዳሉ በዚህ አጋጣሚ ልናገር ነው። በጣም ለኢትዮጵያ በጣም አስፈላጊ የሆነ ነጥቦች አሉ። በተለይ ደግሞ ይሄ የሰብአዊ መብት ጥሰት ያካሄዱ በተለይ የገደሉና ሌሎችንም ስቃዮችን የፈጸሙ ወንጀላቸው ተጣርቶ ለፍርድ እንዲቀርቡ ያወሳል የሚለው በጣም ትልቅ ነጥብ ነው። ኦኬ እንግዲህ ይቀናል። ያው ኤችአር 128 ተግባራዊ እንደሚሆን ተስፋ አደርጋለሁ በአሁን በሚመጡት ሁለት ወራት ውስጥ። ወደ ዶክተር አብይ ንግግር እንግዲህ መምጣት ያው አንድ ክስተት ነው ላቸዋለሁ። ትልቅ ነው፣ እያንዳንዱ ኢትዮጵያዊ ያነጋገረ ነው። እኔ ብዙ ጊዜ ከአሁን ከበዚህ 11 12 ቀን ካደረጉት እንቅስቃሴ ይበልጥ ስፒቹ ላይ ነው ትኩረት የሰጠሁት። አንድ ሁለት ያድምጨዋለሁ። ድንቅ የሆነ ያልሰማነው ከዚህ ያልሰማነው ከመሪዎቻችን እንግዲህ በኔ እድሜ ያልሰማሁት በይቅርታ ላይ፣ በእቅ ላይ፣ ለምሳሌ ካሳ ላይ፣ በዲያስፖራ የኤርትራን ጉዳይ አንስተዋል፣ ሙስናን አንስተዋል፣ ተቀናቃኝ ኃይሎችን ተፎካካሪ ብለዋል። በዛ ጽሁፋቸው ውስጥ ንግግራቸው ውስጥ የባከነ ድል የሚባሉትን ደጋግመዋል። ስለ ዘረኝነት በሽታና የኢትዮጵያ ታላቅነትን አንስተዋል። ይሄ ምንድን ነው ዘረኝነትን ራስነቱ ቲፒኤልኤፍ የፈጠረው ወይም መንግስት ኢህአዴግ ውስጥ የተፈጠሩ በሽታዎችን ነው፣ አይዲዮሎጂን ነው፣ አሰራሮችን ነው። እንዳለ የሚናገራቸው ነገር በሙሉ እነዛን የተቃረኑ ናቸው እና ለብዙ ሰዎች እንግዳ ነው የሆነብን። ለብዙ ሰዎች እኔ በበኩሌ በጣም የደነገጥኩት ምንድን ነው ምን እየተደረገ ነው ኢትዮጵያ ውስጥ ነው ያልኩት። እና ግን ያው እንደሚታወቀው ጥንቃቄ ያስፈልጋል። አንዳንድ ነገር በጣም የሚያስደነግጥ ደስታ ሲሆን በእኔ አስተሳሰብ ወደኋላ ሁለት እንትን ሄዳለሁ ወይ ምንድን ነው እርምጃ እና አሁን በአብዛኛው እንግዲህ በተግባር በጣም የተጨበጠ ነገር ያየነው ነገር የለም። ሬቶሪኩ ግን የኢትዮጵያ ሕዝብ እንትን ስሜት ተስፋ ብድግ አድርጎታል። የኢትዮጵያ ሕዝብ ደግሞ በዚህ ብቻ አይደለም የሚካሰው፣ ውጤታዊ የሆነ ለውጥ ይፈልጋል። ግን በዚህ 13 ቀን ተመስገን የምንለው ምንድነው ሕዝባችን በትልቅ ሀዘን ላይ ነው። በዚህ 14 ዓመት ውስጥ ያለው በበሽታ ላይ ነው። ትንሽ ዊንዶ ኦፍ ኦፖርቹኒቲን በለው ወይም ጭላንጭል፣ የተስፋ ጭላንጭል እንትን አድርጎታል። ህዝባችን ብድግ አድርጎታል። ስሜቱን፣ አስተሳሰቡን፣ ወደፊትም የተሻለ ነገር ይፈጸማል የሚለው ቀላል ነገር አይደለም። ተስፋ ምንድን ነው? አንድ ቦታ ላይ ጥቅስ ድሮ ማነበዋለሁ፣ አንድ ቡና ቤት ውስጥ ተስፋ የህይወት መንኮራኩር ነው ይባላል። እና ትልቅ ተስፋ ትልቅ ክላይሜት የተስፋ ፈጥረዋል ንግግራቸው። በእውነቱ ንግግራቸው እንደገና በዩኒቨርሲቲ አካባቢ ባሉ ምሁራኖች ቢትዊን ላይንስ እንደው ሊነበብ የሚገባው ሊተነተን የሚገባው የተናገሩትን ብቻ አይደለም። አሁን ብዙ ጊዜ አሁን ዲስኮርስ አናሊሲስ የሚባል ወይም ዲስኩር ትንተና የሚባለው ጥናት ቢካሄድበት በንግግራቸው ላይ ብዙ ነገር ያልተነገረም አለ፣ የተነገረን ብቻ አይደለም እና ይሄ ለጥናታዊ እንትን የሚጋብዝ ነው እና ይሄ ንግግራቸው የፖሊሲ ምንድን ነው መንደርደሪያ ነው። ፖሊሲ ለማርቀቅ እስኪስ ነው ወይም ምንድን ነው ረቂቅ ነው በለው። እንግዲህ ይሄ የምናየው ነገር ነው። ለጊዜው የምናውቀው አሁን በሶስት ሪጅኖች ወይም ዞኖች ሄደዋል። የመጀመሪያው ጅጅጋ ነው፣ ሁለተኛ አምቦ ነው፣ ሶስተኛ መቀሌ ነው ከትላንት ወዲያ መሰለኝ። እና የመቀሌው ንግግርም ሆነ አቀራረቦች ትንሽ ህዝቡ ኢትዮጵያን ህዝብ ደግሞ ያደናገጠ ነገር አለ። አሁን እንግዲህ ሰሞኑን የተለያዩ ትንተናዎች ይቀርባሉ። እሱ ብዙ ሰዎች የሚያስቆጣ ንግግሮች አሉ፣ ምንድን የሚያመራው የሚል ነገር እና አሁን ያለንበት ዝብርቅ ነው። ደስታው እንዳለ ሆኖ ቆንጆ ክላይሜቱ እንዳለ ሆኖ ዘብረቅ ያለ ሁኔታ ላይ ነን ያለን። ወዴት እየሄድን ነው የሚለው ነገር እና ምንድን ነው በአማርኛ በእንግሊዝኛ ኮሸስ የሆነ ኦፕቲሚዝም ያስፈልጋል። ጥንቃቄ ያለው ፖዘቲቭነት፣ ደስተኝነት፣ መልካም ነገር ሊመጣ ነው እያለን መጠበቁ ጥሩ ይመስለኛል። በተለይ በንግግራቸው ላይ ትኩረትን እንድሰጠው ከፈለግ ይህ በተለይ ይሄ በቅጡ ሳይቧርቁ ህይወታቸውን ለተጠፈተ ለውጥ ፈላጊ ወጣቶች ለስነ ልቦናዊ እና አካላዊ ቀውስ ለተዳረጉ ቤተሰቦች እና ግለሰቦች ከልብ የመነጨ ይቅርታ ጠይቃሉ። የትም ቦታ አልሰማነው ነገር ነው እና በእርግጥ ይቅርታ ብቻ ሳይሆን ካሳም መደረግ አለበት። ብዙ ነገር ይሄ ነገር በህግ ደረጃ ከሄደን ውስብስብ ነገር ነው። ግን ፍንጩን ሰጠውና
ዶክተር ግርማ ላቋርጦትና ያ ፓርላማ ውስጥ ያደረጉት ንግግር በሙሉ እንዳለ ሆኖ ከዛም በኋላ አንዳንድ የሚሰጧቸው መግለጫዎች እንዳለ ሆኖ በተለይ ትናንትና ነው ከትናንት ወዲያ መቀሌ ላይ የተናገሩት ንግግር ላይ የደረሰውን የህዝብ ተስፋ እንዘጭ አርጎ መሬት ጥሎታል የሚሉ አሉ። በሁለት ነጥቦች ወርቁንም እንተወው ሞተሩንም እንተወው በተለይ ግን በጣም ህዝቡን እንትን ያስባለው ያስደነገጠው የወልቃይት ህዝብ ጥያቄ የማንነት ጥያቄ ሳይሆን የውሃ የመብራት የድገት ጥያቄ ነው። የወልቃይት ህዝብ ከአማራው ሆነ በትግራይው ስር በትግራይ ስር ግድ የለውም ይሄን ጥያቄ እንትን የሚሉት የጀመሩትም ሆነ ምንድነው ቤንዚን ያርከፈከፉበት ያሉት ዳያስፖራዎች ናቸው። በቦታው የሌሉ ዳያስፖራዎች ናቸው መታቹ እዩት ይያሉ ነው። ሌላ እንግዲህ ይሄንን እንዴት ያዩታል?
እኔ
የመረውን ሁሉ መልካም እንትን አልገደለውም ወይ በአንድ ቃል ብቻ እታች አልወረዱም ወይ ቃል ያድናል ቃል ይገላል የሚሉትም ለዚህ ነው የሚሉ አሉና እስቲ አጠር አርገው ወደ ዋናው
ይሄንን
የትናንት ወዲያ ንግግራቸው መቀሌ ላይ ያለው እንዴት ያውታል? ትንሹ መለሰ ተመልሶ መጣ መለስ
ሰምቼዋለሁ እና ምንድነው እኔ እንደማንኛውም ኢትዮጵያዊ በጣም ነው የደነገጥኩት። ፊቱንም ከንግግሩን አናላይዝ ካረኩ በኋላ ሁለት ደረጃ ወደ ኋላ እንዳልኩት 2 ሜትር በለው ወደ ኋላ 2 ስቴፕስ ወደ ኋላ ሄጄ ነው እንትንማየው ጥርጣሬ ነበረኝና ቶሎ እንትን አላልኩኝም አልዘፈኩኝም ቶሎ አልደነገጥኩኝም ስቲል እንትኑ አሁንም ያው ተስፋው እንዳለ ነው የለውጥ ይኖራል የሚለው ነገር ቶሎ አንዘን ቶሎ አንሰበር ግን ዶክተር አብይ ትላንት የተናገሩት አንደኛ ስህተት ነው በጣም ስህተት ነው በጣም ስህተት ነው ሁለተኛ በጣም ከቀድሞ ከተናገሩ ዛሬ 14 ከዚህ 13 ከተናገሩት ንግግር ጋራ የሚጣረን ነው። ሶስተኛ እኔ እዛም መቀሌም ውስጥ ንግግሮቹን ቢትዊን እንዳልኩት ወይ ቢትዊን ላይስ በአማርኛ እንግዲህ ያንዳንዷን አረፍተ ነገር ብንተነት ነው ብዙ አወዛጋቢ ነገሮች አሉ። የትግርኛው ምንም ሰዎች ረድተውኛል የአማርኛውንም ሰምቻለሁ። ይሄ እኔ ዘረኛም ብለህ ወርቅ ነው የትግራይ ህዝብ ወርቅ ነው የሚለው ነገር ኮንፈርም ማድረግ እኔ የትግራይ ህዝብ ወርቅ አይደለም ኒክል አይደለም የትግራይ ህዝብ እንደማንኛውም ኢትዮጵያ ህዝብ እኩል ነው ሰብአዊ በሰብአዊ መብት ደረጃ ያው ምንም የሚለይ ነገር አይደለም። እንደዚህ አይነት የሚኒራል እንትኖችን ቃላቶች እያመጣን ወርቅ ኒክል ምንድን ነው ኮፐር ምንድን ነው አልማዝ እያልን ህዝብን መከፋፈል በእውነት ከዘረኝነት አሁንም አለመላቀቃችን ነው የሚያመለክተው። እጅግ ያሳዝናል። ሊታረሙ ይገባቸዋል። ይታረማሉ ብዬ ተስፋ አደርጋለሁ። ያንን ትቼው ነበር። ይህንን ግን አሁን ያልከው ወደ መጨረሻ ላይ የወልቃይትን ጉዳይ እኔ በእኔም ጥናት ላይ እንዳመለከትኩት ኢትዮጵያ ውስጥ ላለው ግፍ እንትን ነው ናሙና ነው። ምን ብዙ ኢትዮጵያ ውስጥ መሄደን ጋምቤላን ባንሄድ ሌሎችም ምዕራብ ኢትዮጵያም ምስራቅ ኢትዮጵያም ያለውን ግፍ እንዳለ ሆኖ ይሄ ብቻ አንድ ጥናት ቢካሄድበት በዚህ 27 ዓመት ውስጥ ይሄ ህዝብ የቃይት የደረሰበት እንጃ በጣም የሚያሳዝን እኔ ያልኩትም አሁንዱ ይሄ ካልቸራል ጄኖሳይድ ምነው ቃለን የባህል ጥፋት የቋንቋ ጥፋት የተካሄደበት ቦታ ቋንቋቹም በእናገር ክልክል ነው የተባለበት ቦታ የአማርኛ ሙዚቃ አማራን ሲሉ አይደላቸውም ማለት አማርኛ ሙዚቃ ስለሰሙ መገረፍ መገደል መሰደድ የመሳሰሉት ነገሮች የኮሎኒያሊዝም ምንም ለማይታይ ነው። ያ አካባቢ ያለው ስካንዳል በጣም ሊጻፍበት ሊተነተርበት እና የዓለም አቀፉ ኮሚኒቲ ሊረዳው የሚገባ ነው። ህዝቡ ተበድሏል እና አድሚኒስትሬቲቭ የካርታ ወይም የመብራት የውሃ ማለት በጣም እጅግ የሚያሳዝን ነገር ነው እና ሊታረሙ ይገባቸዋል። ለነሱ ምናልባት የቲፒኤልኤፍ ስለተደናገጠ ህወሓት ምናልባት ያንን እንደንትን የማለ መሸንገል አይነት ምናምን ግን በእንደዚህ አይነት በሳት ጨዋታ ነው እና አሁን እንቃወማለን በጽኑ እንቃወማለን። ይሄ ካልቸራል ጄኖሳይድ ኢትዮጵያ ውስጥ ቢካሄድ በቀጥታ ለአንድ ፈረንጅ አሁን ላጥና ቢለኝ ቀጥታ ምልከው እዛ አካባቢ ነው በእውነትም ካልቸራል ኢንተሌክቹዋል ጄኖሳይድ የተካሄደበት አካባቢ ነው። ይሄ ሊንግዊስቲክ ጄኖሳይድ የሚባለው የሚታይበት ነው። ስደት እና ቅሚያ፣ የመሬት ቅሚያ እዛም ነው መጀመሪያ የተጀመረው። መሬታቸው ተቀምጠዋል እና ህዝብ ደግሞ ወደ ትግራይ እንዲሰደድ ተደርጎ ሁለተኛ ደረጃ ሆኖ ሁለተኛ ዜጋ ሆኖ እየኖረ ያለው የአማራው ነው፣ የወልቃይት አካባቢ ህዝብ ነው። እና እዛ አካባቢ ላይ ባይናገሩ ድምጻቸውን ቢዘጉበት ይሻል ነበረ ተናግረው ከሚያሳዝኑን። እና ብዙ ኢትዮጵያዊ አሁን ሰዓት ሀዘን ላይ ነው ያለው፣ ተደናግጧል። ማብራሪያ እንፈልጋለን። እንዲህ ነው የማልፈው ለጊዜው። ግን ያ የተጀመረው የዛሬ 14-13 ቀን አካባቢ የተጀመረው።
ዶክተር ግርማ ወደ ዋናዎቹ አርዕስቶች ከመግባታችን በፊት አጭር ጥያቄ ልጠይቅና አጭር መልስ እንደው የእርስዎን እንትን መስማት ስለፈለግኩ ነው። ለምንድን ነው ብዙ ጊዜ ወደ ትግራይ የሚሄዱ ባለስልጣኖች የትግራይን ህዝብ ልብ ለማግኘት ሲሉ መለስንም ያው የዛው ተወላጅ ቢሆኑም አሁን ዶክተር አብይም በብዛት ምንድነው ትግሬ የትግራይ ህዝብ ወርቅ ነው የሚል አባባል ያበዛሉ። ሌላ ሀገር ሲሄዱ ግን ወርቅ ነው ብር ነው ምን ነው የሚል ነገር የለም። ምንድነው ይሄ ምክንያት? የትግራይ ህዝብ ስብ በሰውነቱ ስብ ስብእነቱ አያኮራውም? የግድ ወርቅ መባል አለበት? ምንድነው እሱ የሰው ልጅ
እንደኔ ወደ
እዛ ሲኬድ ሁሉም ወርቅ ነው የሚለው ምንድን ነው እሱ? አጠር አድርገው።
አዎ አንደ እኔ ምን ባጭሩ ምንድን ነው ይሄ ሳይኮአናሊሲስ የሆነ ጥናት የሚያስፈልገው ነገር ነው። ከኮምፕሌክስ ጋር የተገናኘ ነገር ነው። እውነቱን ለመናገር
ግን አለው። ወደ ጥያቄያችን ወደ ዋናው ጥያቄያችን እንመለስ። የእኔም ጥርጣሬ ይሄ ኮምፕሌክስ ያለበት ሰው ሁልጊዜ መካብን መደለልን ይወዳል የሚሉ ሳይኮአናሊስቶች አሉ። እሷ ይሄን ከሰማሁ አይ ቲንክ እኔም ይሄንን እንግዲህ በግሌ ቀጥልበታለሁ ለማየትና ምክንያቱን ለመፈለግ። ከዚህ ውጭ ሌላ አመለካከት አለዎት?
እና ሌላው ምንድን ነው የፓወር ቤዙ ነው። ምንም ይሄ የሚያጠራጥር ነገር አይደለም። የሚሊተሪውም ሴኩሪቲውም እንዳለ በእጃቸው ነው ያለው እና የመሸንገል ነገር ይመስላል። የእነሱንም ፍርሃት ለማረጋጋት የእነሱም የፓወር ቤዛቸው በፍርሃት ላይ የተመሰረተ ነው። በመሳሪያ ላይ ብቻ አይደለም እኮ አናሳ ናቸው። በቁጥር የሚሰሩ ስራ የግፍም ነው መሆኑን ያውቁታል። እና እነዚህ አይነት ነገሮች ያው የቃላት ሽንገላ ናቸው ብዬ ነው የማልፈው። የተለመደ ነው። ሂትለርም ብዙ ጊዜ እንደዚህ አይነት ቃላት ይደርሰው ነበር።
እንግዲህ ዶክተር ግርማ ወደ አሰብነው የመጀመሪያዎቹ ዋና አርዕስቶች በሆኑት ኢንቴሌክቹዋል ጄኖሳይድ እና ሬፕ ኤንድ ጄኒታል ሚውቲሌሽን እንመለስ እና እስቲ ብሬን ድሬንም አለ። እሱን እንግዲህ ወደዛ እንግባና በብሬን ድሬኑ እንጀምር። ኢንቴሌክቹዋል ጄኖሳይድ እና ብሬን ድሬኑን አጠር አድርገው ይግለጹልን። ኢትዮጵያ ውስጥ ይካሄዳል ነው የሚሉት።
ኢንቴሌክቹዋል ጄኖሳይድ ለማለት ነው። አንዳንድ ሰዎች ጠንካራ ነው ካሉ ይላሉ። እኔ ግን እንደዛ አላስብም። በትክክል ኢትዮጵያ ውስጥ ያለውን የአእምሮ ማሰለል ዘመቻ ለመግለጽ ነው የሞከርኩበት። ያነሳሳይ ምንድን ነው ብል እንግዲህ እዚህ ስዊድን ሀገር ውስጥ የዛሬ 10 ዓመት አካባቢ በአንድ ቴክኒካል ኮሌጅ ውስጥ ስሙ መናገር ጊዜ አያስፈልግም፣ ልጆቹን እዛ አሁን በትምህርት ላይ ያሉትን ሊያስከፋ ይችላል እና 10 ልጆች ከትግራይ አካባቢ ይመጣሉ እና እንደ አጋጣሚ እነሱን እዛ ኮሌጅ ውስጥ ማግኘት እድል ነበረኝ ከሙያ ጋር በተገናኘ እና እንዴት 10 ሰው ከኢትዮጵያ እዛ ያሉት የአድሚኒስትሬሽን 10 ሰው ከኢትዮጵያ መጥተዋል ሲሉኝ፣ እኔ መሰለኛው ኢትዮጵያ የዘብረቅ ያለ ከተለያየ ጉራጌ ያለው ብያለው፣ የደቡብ ሰው ያለው፣ የምዕራብ ሰው ያለው፣ የባህል ሀገር ሰው ነው እና 5-6 ቋንቋ ጠብቄ ነበር እና የሚነጋገሩት በትግርኛ ነው እና እንትና ስትራይክ አደረገኝ። ያ ነው እንግዲህ ምንድን ነው ይሄ ነገር፣ ያ የሪጅኑ ምንድን ነው? ክልሉ ከፍሎላቸው ነው ወይስ መንግስት፣ የስዊድን መንግስት የሰጠውን ስኮላርሽፕ በቀጥታ እነሱ ወስደውት ነው ወይስ ምንድን ነው? ፍትህ ያጣ ነገር ምንድን ነው እዚህ ቦታ ላይ የሚል አስደነገጠኝ። እና ያ ነው እንግዲህ ለጥናት መነሻ የሆነኝ። ከዛ በፊት ግን ብዙ ሰማለው እነዚህ የህወሓት አባላቶች ኦፕን ዩኒቨርሲቲዎች ውስጥ ማለት ያው ቀለል ያሉ ዩኒቨርሲቲዎች አውሮፓ እየመጡ ዲግሪ እየተሸከሙ ይሄዳሉ። ዶክተር ያልሆነ የለም እና እዛም ሆኖ ይገዛሉ በኮረስፖንደንስ በተለያየ ምክንያት እና ይሄ ምንድን ነው የኢንተሌክቹዋል ታይትሉ የዩኒቨርሲቲ ታይትሉ በዶክተር ማስተርስ ና የሚባለው መጫወቻ ሆኗል ኢትዮጵያ ውስጥ። ይህንን ከ22 ዓመት ጀምሮ አውቃለሁ እና ግን ያ እንዳለ ሆኖ በጣም ሲስተሚክ የሆነው ይሄኛው ለዛ ሪጅን አካባቢ ወንድ በቀላል ፍለክት ነው ነገር ለኢትዮጵያ ልጆች ተጠቃሚ መሆናቸው በዚህ ባስሮቹ ልጆች ነው ግራ አጋባኝ። ከዛም እንደተለመደው በተለያዩ ዩኒቨርሲቲዎች ይሄን 8 አመት ኮንታክት አረግ ለተለያዩ ዩኒቨርሲቲዎች እደውላለሁ ጠይቃለሁ። ብዙ ዩኒቨርሲቲዎች እንተናይሉ መልስ ለመስጠት እንተናይሉ ያው ኢትዮጵያኖች ናቸው እንግዲህ እንትን ጎሳውን ዘሩን ማወቅ ያስቸግረናል ይላሉ። ግን ከትግል የተወሰነ አገኘው በቂ መረጃነት ያው ያለፈው ዘመን ተነጋገረ ኢምፒሪካል ኤቪደንስ ብለው ይሄ በመረጃ ላይ የተመረኮዘ እንትን ቁጥሮች አገኘው እና ምንድን ለማለት ነው ይፈልክቻል ጀነሳይድ ስል ይሄው በመጀመሪያ የስኮላርሺፕ ስርጭቱ ፍትህ ያልተመረኩ እንትን ያለ ነው በፍትህ ላይ አይደለም በጀስቲስ በኢኩዊቲ ላይ አይደለም ምንድነው ዲስፕሮፖርሽናሊቲ እንለዋለን ወይም ኦቨር ሪፕሬዘንቴሽን ኦፍ የተወሰነ ግሩፕ በጣም ተጠቃሚ ሲሆን ከእንትኑ አኳያ ራሱ ከብዛቱ አኳያ ለምሳሌ አሁን ትግራይ 6 ሚሊዮን ህዝብ ነው እና 100 ሰው ተማሪ ቢመጣ እንግዲህ 6-7% ወይ 10 ለሱ ሊሆኑ ሲገባ ከዛ አካባቢ 30 ካማራ ሊሆን 30 ኮሮሞ ሊሆን ማለት ነው እንግዲህ ፕሮፖርሽናሊቲ ማለት ነው ፕሮፖርሽናል ሪፕሬዘንቴሽን ያንን ያልተከተለ ሂሳብን ያልተከተለ ነው የስኮላርሺፕ ስርጭቱ እና እሱ ነው በጣም እንትን ያደረገኝ ያሳሰበኝና ለጽሁፍ ደረጃ በቃውት እንግዲህ ኢንተሌክቹዋል ጀኖሳይድ ለሶስት ከፍለዋል። አንደኛ የስኮላርሺፕን በተመለከተ ነው ስርጭቱ አሁን ለምሳሌ ዛሬ ሂድ ሃይፋ ዩኒቨርሲቲ እስራኤል ውስጥ 10 ናቸው 11 እንትን ልጆች አሉ ከመቀሌ የመጡ ልጆች ከአንድ የእንትን ትምህርት ቤት ነው ፕራይቬት ምንድን የግል ምንድን ፕራይቬት ስኩል እዛው የትግራይ ክልል ውስጥ ጎበዝ ተማሪዎች ናቸው። ከልጆቹም ጋር ልጆቹ ማወቅ ችያለሁ የሚያጠኑት በእንትን ላይ ነው በሪሌሽን እና ሲቪል ኢንጂነሪንግ ላይ ነው በግል ትምህርት ቤት ውስጥ በጣም ጎበዞች ናቸው የምንክለው ነገር አይደለም። ግን እንዳለ ከአንድ ክልል ብቻ ነው የመጡት ከአንድ ስኩል ልዩ ትምህርት ቤት ምርጥ ልጆችን ያው እቺ ሪጅኑ ምርጥ ልጆችን ማፈራበት የምትለው አንድ ትምህርት ቤት አለ እና
ይባል አለ ዶክተር ግርማ MIT ይባል አለ እዛውስ መቀሌ
ኢንስቲትዩት ኦፍ ቴክኖሎጂ ነው ይሄኛው
የማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ እዛም መቀሌ ውስጥም ከፍተዋል MIT የሚሉት ቀጥሉ።
አዎ ይሄ ልክ ነው ይሄኛው በተለየ እንትን ነው የግል ትምህርት ቤት ሃይ ስኩል ነው ከሃይ ስኩሉ ቀጥታ ወደ ዩኒቨርሲቲ የሚሄዱበት አለ ለጊዜው አፌ ላይ እንትን ነው ስሙ ቋራ ማን ነው ለጊዜው ፍክስ ለቀፋብኝ ከይቅርታ ጋር ይመጣል አሁን እና ከዛ ነው የሚላኩትና እዛ አካባቢ እስራኤል አካባቢ ላይ ጥናቶችን ስለማካሄድ ስለማቀርብ ለምሳሌ አሁን ማለት አድማጮቻችን በቀጥታ ሃይፋ ዩኒቨርሲቲ ደውለው እንዴት መጡ እነዚህ ልጆች ማን ነው ፋይናንስ የሚያደርጋቸው የሚለው ማወቅ ይችላል ለምን አፍራም ከዛ አካባቢ ይሆናል የተቀረ ኢትዮጵያ ክፍል ክልል አካባቢ ለምን ኢትዮጵያኖች ሪፕሬዘንት እንዳልሆነ ነው። ሌላ ብስሜት ደግሞ እንደዚህ አሁን ለምሳሌ እንደ ቤልጅየም ዩኒቨርሲቲ ብንሄድ እንደ ኔዘርላንድስ በጣም እጅግ በጣም ነው የሚታየው እንትኑ ከዛ አካባቢ የሚመጡ ሰዎች ተጠቃሚነታቸው እና ለምሳሌ አሁን ወገኔ ዩኒቨርሲቲ ይባላል ምንድን ነው ዩኒቨርሲቲ ኦፍ 20 የሚሉት አለ እዛው በእንትን ውስጥ አካባቢ ማለት ነው ኔዘርላንድስ ዩኒቨርሲቲ ኦፍ ሉቨን ይባላል ቤልጅየም ከእነሱ ቀጥታ አሁን ካልከው ጋር ከኢንስቲትዩት ኦፍ ቴክኖሎጂ መቀሌ ጋር ግንኙነት አላቸው 90% 98% ከዛው ከመጡ ልጆች ናቸው ኢኮኖሚክስ ማኔጅመንት ፕሮፌሽናል ስተዲስ እና ምንድን ነው ይሄ የቴክኒክ እውቀቶችን የሚያገኙበት አካባቢ ነው እና ይሄ ነው አንዱ እንግዲህ የስኮላርሺፑ እንዴት ነው ማን ነው የሚወስደው ወይስ እንደነዚ የነዚህ አካባቢ እዚህ አካባቢ ተጠቃሚ የሆነበት ምክንያት ነው እሱ እንደገና ከፍተኛ ጥናት የሚጠይቅ ነው። ሁለተኛው ይሄ ብሬን ድሬኒንግ የምለው ነው ከዚሁ ከኢንተሌክቹዋል ጀኖሳይድ አንዱ በሶስት ከፍየዋለው። ብሬን ድሬን ማለት በዚህ በ27 ዓመት ውስጥ ኢትዮጵያ ምሁራን ስል የሚሳለግ ነው የሆነ ያለመግባባት እንዳይፈጠር እኔ የግድ በዩኒቨርሲቲ ማስተርስ አገኘ ፒኤችዲ አገኘ ከሚል ጋር አይደለም ማገናኘው ብርቅ የሆኑ ወጣት ኢትዮጵያኖች መማር የሚችሉ ፖቴንሻሉ ነው በአብዛኛው የማየው እና የተፈጥሮ ችሎታውም ያላቸው አገሪቷን እንትን እያሉ ነው እየጣሉ እየሄዱ ነው እየሸሹ ነው። ያ የደረሰ ያ ምክንያቱ ምንድን ነው? አንዱ በግፍ ነው። ሁለተኛም ደግሞ የስራ እድሎች ሰፊ የስራ እድሎች ባለመኖራቸው ነው እና ይሄ ብሬን ድሬን የምለው የጭንቅላት ነው ማለት ብልህ የሆኑ ልጆቻችን ተምረው ማስተማር የሚችሉ ኢትዮጵያኖች ጉልበቱ ሀብቱ ወደ ሌላ ዓለም እየወጣ ሌላው ዓለም ተጠቃሚ እየሆነ ነው። እንግዲህ ብሬን ድሬኒንግ የሚለው እሱ ኢትዮጵያ በጣም ከፍተኛ ሆነ ቁጥሩ እንደሚያሳየው ጥናት ላይ ኢትዮጵያ በጣም ለምዕራብ ሀገሮችና ለአሜሪካ ከፍተኛ ልበለው ማስተዋጽኦ እያደረገች ነው። ያ እንግዲህ በኢትዮጵያን በማራቆት ማለት ነው። ይሄ ደግሞ የሆነ ሲስተሚክ የሆነ ነገር ነው። እነዚህ የተማሩ ሰዎች አገሪቷን ጥለው ቢሄዱ ብዙ ወያኔ ብዙም ችግር የለበትም። ሌላው ሶስተኛ ላይ ያተኮርኩት ካልቸራል ጄኖሳይድ የሚለው ነው። ከዚሁ ከኢንተሌክቹዋል ጄኖሳይድ ጋር አብሮ መሄድ ነገር ነው። ካልቸራል ጄኖሳይድ ስል ያው ቅድም እንደጠቀስኩት ከእንትን ላይ የተገናኘ ነው። ከባህልን ከማጥፋት ጋር የተገናኘ ነገር ነው። አሁን ለምሳሌ ጋምቤላ አካባቢ በቀላሉ ንውሰደው፣ የወልቃይት ጸገዴ ተነጋግረናል። አሁን መሬታቸውን መቀማት ስንል መሬት በጋምቤላ አካባቢ ዝም ብሎ መሬት ብቻ አይደለም፣ እህል ብቻ እንትን የሚበቅልበት አይደለም። ታሪክም አብሮ የታሰረ ታሪክ አለበት። መሬት ኢትዮጵያ ሕዝብ መሬቱን የሚያየው ከታሪክ ጋር የተገናኘ ነው። ግትብቱ የተቀበረበት ነው። ታሪክ አለ። ይሄኛው ዛፍ እኮ የቅድመ አያት የተከሉት ናቸው የሚልበት ነው። ከዛፉ ከተክሎቹ ጋር እውቀቶች አሉ። ክሚሌቲቭ የሆኑ የተከማቹ እውቀቶች አሉ። ያንን ቦታ ስትነቅልበት ለሌላ ይሄ ምንድን ነው ላንድ ግራቢንግ በሚባለው አሳልፈ ስትሰጥበት ሀብቱን እዛም ውስጥ ኢንተሌክቹዋል ሪሶርስስ አብረው ይጠፋሉ። እውቀት ማለት ነው የተከማቸው እውቀት እና የካልቸራል ጄኖሳይድ ውስጥ አንዱ የሚካተተው ይሄ ላንድ ግራቢንግ በቀላል የሚታይ ነው። ሌላም ካልቸራል ጄኖሳይድ ውስጥ ያካተትኩት የታሪክ ነው። ታሪክን ማሳነስ ታሪክ አሁን ያም ኢንተሌክት ነው ማለት ታሪክን አሁን ለምሳሌ ማሳጠር እና ኢትዮጵያ ታሪክ 110 ዓመት ናት 120 ዓመት ነው ማለት ራሱ የታሪክ እውቀት ድልቀት ነው አለው እና ለተከታዩ ትውልድ የመንፈስ ስራ ሀብተኝነትን መፍጠር ነው። እንደምታውቀው አንድ ጥሩ ጥቅስ አለ the best prophet of the future is the past እና የኢትዮጵያን ህዝብ ፓስቱን አሳጥሮ ማቅረብ እንደምንልበለው ሲንሳይድ ወይም የህዝብን ህይወት የማሳጠር አይነት አድርጌ ነው እና የሀገራችን የህዝባችን ያለፈ ታሪክ አናውቅ።
ሀገራችን ላይ የታሪክን ማሳጠር ሳካነሱ አይቀር አንድ ሰሞን የአዲስ አበባ ዩኒቨርሲቲ የታሪክ ፋክልቲው እንዲዘጋ የሚል ዜና ነበርና ብዙዎቹን በጣም አበሳይቶ ነበር። ይሄንንም ያውቁ ነበር እርሶ?
አውቃለሁ። ምክንያቱም ከዩኒቨርሲቲዎች ጋር ጥሩ ግንኙነት ስላለኝ ምንድነው እነሱ ይሄ እኮ ቀላል እኮ ነው። እነሱ አመራሩ ምንድነው በፌክ ሂስትሪ ላይ ነው ያሉት። በእውነት እኔ አሁን በአድማጭን ጠይቆም እኔ ፖለቲካ ሰራተኛ አይደለሁም። ለተወሰነ ወገን ጋር ወግኜ ወይም ዘር አይደለም። እኔ በኢትዮጵያ አዲስ አበባ ነው ተወልጄ ያደግኩት። 4 ኪሎ አካባቢ በጥሩ ኢትዮጵያዊነት ነው ያደግኩት። ከቤተ መንግስቱ ጀርባ ማለት ነው ማታ ኢትዮጵያዊነት ነው እና በኢትዮጵያዊነት ላይ የደረሱትን ጥቃቶችን በተመለከተ ብቻ ነው እያወጣሁ ያለሁት እና አሁን በታሪክ አቅጣጫ እንዳነሳኸው አሁን ለምሳሌ ወንጭፍን ምሳሌ ልስጥህ። ወንጭፍ ወደኋላ በጣም በጎተትከው ቁጥር በጣም መፈናጠር ኃይሉ እንግዲህ ድንጋይም ሊሆን ይችላል የፈለገው አይነት አጠርም ወደፊት የመፈናጠር ኃይሉ ከፍተኛ ነው። ካሳጠርካት ግን በአጭሩ ከጎተትካት እዛው ነው የምትቀረው እና የቲፒኤልኤፍ አንዱ አሰራሩ ነው። የእንግዲህ መንግስት አንዱ ችግር ምንድን ነው ታሪክን አሳጥሮ ረዝመን እንዳንሄድ ነው። እና ይሄ የወንጭፍ ምሳሌ ጥሩ ምሳሌ ሊሆን ይችላል። እና ምንድን ነው ፌክ ነው ታሪክን እነሱ እንትን እያደረጉት ነው እየሰሩት ነው። እና ለዚህ ነው የሂስትሪ ዲፓርትመንት እንዲዘጋ የኢትዮጵያን ሂስትሪ ሬሌቫንት አይደለም እስካሁን የተጻፉት አላስፈላጊ አይደሉም ከዛው አካባቢ ከመቀሌ አካባቢ የሚመጡ ምሁራን መንባዮች የሚጽፉት ነው የኢትዮጵያ ታሪክ እየተባለ እየተነገረ ነው። ያ ሁሉ እንግዲህ ኢንተሌክቹዋል ጄኖሳይድ ነው የምለው የታሪክ ላይ ጄኖሳይድ ነው። አዲስ ናራቲቭ አዲስ የሆነ ታሪክ የመፍጠር ነገር ነው። አያዋጣም። እንዳየነው በዛ 7 ዓመት ውስጥ የተፈጠሩት ወጣቶች ናቸው ያመፁት የተነሱት እና ይሁን እየተሰራባቸው ጊዜ ያልቻሉት ውሸት መሆኑ በጣም ተረድቷል። 98% የኢትዮጵያ ህዝብ የትግራይ ህዝብ ሳይቀር የገባው ይመስለኛል። እንግዲህ እንደ ፕሮፓጋንዳው ከፍተኛ ስለሆነ ምናልባት እዛ አካባቢ ከተቀረው የኢትዮጵያ ክፍል ይልቅ ትግራይ አካባቢ ደግሞ ፕሮፓጋንዳው በጣም ከፍተኛ ነው የነሱን ታላቅነትና ሊደርስባቸው ስልጣን ካለ ሊደርስባቸው የሚችለው ጥፋት በደል መሳሰሉ ነገሮችና ይሄ ታሪክም ጥፋት እየተካሄደ ነውና ሌሎችም ደግሞ አሁን ከዚህ ከተጠቀስ ነው ከዚህ ከኢንተሌክቹዋል ጀነሳይድና ይሄ ፖለቲካልና ሶሻል ኢንስቲትዩሽኖችን የማጥፋት ነገር ነው በቃ የፖለቲካና የማህበራዊ ተቋማትን አድቀዋል በዚያ 7 አመት ውስጥ ታሪካዊ የሆኑ ነገሮች ባህል እየደቀቀ ነው ቋንቋዎች እንደምናየው እንግዲህ እዚህ ቋንቋዎች ላይ ችግሮች አሉ እንግዲህ ጎንደር እንደምናየው እንግዲህ እሱንም ላንጉዌጅ ሊንግዊስቲክ ጄኖሳይድ ለዋለው ብሔራዊ ስሜት አሁን ኢንተሌክቹዋል ጄኖሳይድ ውስጥ ያካተትኩት አንዱ ምንድነው የብሔራዊ ስሜት ኩራት በኢትዮጵያዊነት እንዳንኮራኮ ተደርጓል ኢትዮጵያዊነትን እኮ ከፍ አድርጎ መናገር እኮ የሚያሰደኛ የሚያሳፍር የሚያስገድበት ሀገር ነው ባንዲራህን በመሳመ ብቻ ልትገረፍ ትችላለህ ይሄ ምንድነው ኢንተሌክቹዋል ጄኖሳይድ ራፋኤል ለንኪን ይባላል የታወቀ የምሁር 1944 እና 1949 በጻፈው እንተላይ ጽሁፎች ላይ ጥናታዊ ሰው አድማጮቻችን ሊከታተሉ ይችላሉ ይሄ ጄኖሳይድ የሚለው ነገር ዴፊኒሽኑ ማለት ጽንሰ ሐሳብ ትርጉሙ ሰፊ ነው ብሔራዊ ስሜትን ማጥቀቅ እና ማሳነስ ኢትዮጵያን ማሳነስ ማኮሰስ ይሄ ዘመቻ ራሱ ከጄኖሳይድ ጋር የተገናኘ ነው ሃይማኖት በሰፊው ልንነጋገርበት እንችላለን በሃይማኖት ላይ ጻፍኩት ወረቀት አለ ኢትዮጵያ ውስጥም ሃይማኖት ለኢትዮጵያ ኦርቶዶክስ ላይ በተለይ የተቃጣ ጥቃቱን ይሄን የምናየው ኢምፒሪካል እንትን አለው ይሄ ዝም ብሎ የፖለቲካ ስቴትመንት የፖለቲካ አይነት ንግግር አይደለም በኢትዮጵያ ኦርቶዶክስ ቤተክርስቲያን በተዋህዶ ላይ በዚያ 7 አመት ውስጥ ትልቅ የጥፋት የማኮሰስ እዛም ውስጥ ኢንተሌክት አለ እኮ እዛ ውስጥ ያለውን ኢንተሌክቹዋል ሂስትሪ በማጥፋት ዘመቻ ነው የተካሄደው እሱ ለመጀመሪያ ጊዜ ከሁለተኛው ዓለም ጦርነት ወዲህ የኢትዮጵያ ተዋህዶ ቤተክርስቲያን ከፍተኛ ጥቃት የደረሰባት ነው በዚህ 27 ዓመት ሌላው ይሄ ዘ ኢኮኖሚክ ኤግዚስተንስ ኦፍ ናሽናል ግሩፕስ ይባላል ለይ በኢኮኖሚው ላይ ያለው እሱ ሁሉም የምናየው ፍለፍት የምናየው ነገር ነው በፐርሰናል ሴኩሪቲ ይባላል በግል ሴኩሪቲ ላይ እያንዳንዱ ሰው ኢትዮጵያ ውስጥ አሁን እየተሳቀቀ ነው ቢኖረው ማን እንደሚገርፈው ማን እንደሚያስገርፈው አያውቅም ይሄ እንግዲህ አንዱ እንትና አንዱ ዴፊኒሽን ነው ስለ እንትኑ እንዳወጣው ይሄ ምሁር ማን ነው ራፋኤል ለንኪን እንዳወጣው የሊበርቲ ጉዳዮች አሉ የጤንነት ጉዳዮች አሉ የዲግኒቲ የሚባል የክብር ነገሮች አሉና እነዚህ ሁሉ ተንትኑ በዚህ አጭር ጊዜ ለማስረዳት ያስቸግረኛል ግን በጤና የሚለው ነገር በጣም ልንተልን ነው ያው ከጄኖሳይዱ አንዱ ረቂቅ የሚባሉት የተወሰኑ ህዝቦች ላይ የጤና ማጉደል አለ በተለይ ደግሞ ወደ ሁለተኛው ላይ በዚሁም ልንሸጋገር እንችላለን ያው ይሄ በእስር ቤት ላይ ያሉት የፖለቲካል እስረኞች የህሊና እስረኞች ጋዜጠኞች ተቃዋሚ ሁሉ ወይም በኢትዮጵያን የወደደ ሁሉ የሚገረፍበት መንገድ ደወቶ ከመናው ለየት ያለ ነው እንግዲህ ያው ያይጻፍኩት ሬፕ እንትን ነው እንደንትን ነው ሬፕ ኢን ዲ ጄኒታል ሚቲሌሽን ኢን ጄኒታል ሜሚንግ ቢዋለው ድፍረት ነው ድፍረትና የዘር አካባቢ ላይ የዘር አካባቢ ማለት የዘር አካሎቻችን አካባቢ ማለት እነሱን ማኮላሸትን የመሳሰሉ እዛ አካባቢ ላይ ብልት አካባቢ ላይ እጅግ የሚዘገንኑ ወንድሞቻችን ወጣቶች እንዳይረቡ ማለት ነው እንዳይወልዱ የሚደረጉ አሰቃቂ የሆኑ ነገሮች አሉ ኢንፋክት ቃሉን ለመናገር ማልገጸው ኢትዮጵያው መስማት የማይፈልጋቸው እንደ ሶዶሚ የመሳሰሉ ነገሮች ሊካሄዳሉ እነሱ ላይ ያተኮረ ጥናት ሊካሄድ ይችላል ወደ በኋላ ላይ ልንመጣበት እንችላለን አሁን ፋታሊስት እና ላንተ እንድትገባ
ዶክተር ሌላው የቀረችን 10 ደቂቃ ነች በሚያሳዝን ሁኔታ አሁንም እንግዲህ ከመጨረሻችን በፊት የመጨረሻ አንድ ቃል እንድትገቡልኝ ፈልገው በሚቀጥለው በቅርብ ደግሞ እንደገና ሰፋ አድርገን ይሄንን ምናይበት እድል ይኖረናል ወይ የመጀመሪያ ይሄን መልስልኝ
ምንም ችግሌ ነው አለሁኝ እዚሁ አይደለ ነዋሪ ለማካፈል ዝግጁ ነኝ እና ካድማጮችም ለመማር ዝግጁ ነኝ
ይሄንን አሁን እውነት ነው እርሶም እንዳሉት ለኛ ለኢትዮጵያኖች የሚቀፍ ነው መናገሩ በጣም የሞራል ሃይ የሞራል ቫልዩ ያለን ስለሆነ እኔ ኢትዮጵያነቴን በወድም ይሄ ደግሞ ፋክት ነው ኃይል ሞራል ቫልዩ አለን በእንደዚህ አይነቱ ነገር ላይ በግልጽ እንትን መናገርም አንፈልግምና ከባድ ነው ለመናገር ግን እውነቱን መውጣት ያለበት ከሆነ እስቲ በዚህ 10 ደቂቃ ውስጥ ይሄንን ሬፕ ኤንድ ጄኒታል ሚቲሌሽን አስገድዶ መድፈርና
የብልት እሺ እንግዲህ ግን ቀደም አንድ ሚያርቋት አንድ ብቻ
ያለውን ፋክት ምን እንደሚደረግ ባጭሩ ይንገሩ
ጥሩ እሺ ትንሽ አንድ ደቂቃ ወደ ኋላ ልመለስን አንድ ደቂቃ ወይ 30 ሰከንድ ይድን ላነሳ ይፈልኩታል ይሄ በሚሊተሪ ላይ እዛም አካባቢ የኢንተሌክቹዋል ጄኖሳይድ ምንድነው ያነሳውት ነጥብ አለ። ኢንተሌክቹዋል ጄኖሳይድ ስል እዛም አካባቢ ምንድነው የኢትዮጵያ መከላከያ ብዙ ጊዜ ሰዎች አያነሱት የመከላከያ ጦር በጣም የካበተ እውቀት ነበረው የተገረሰሰ ኢትዮጵያን ያስጠበቀ ጦር የኢትዮጵያ ጦር መደምሰስ በ1991 እንደ አውሮፓውያን አቆጣጠር ያን የመሰለ እውቀት ያን የመሰለ ታሪክ ዝና ያለው የኢትዮጵያ ጦር ጠፍቷል እና እዛ አካባቢ ያለው ሪሶርስ መጥፋት የእውቀት እሱ ራሱ እንደገና ሊጠና የሚገባው ነው። አሁንም ትንሽ የሚያሳዝነኝ ነገር በዚህ አጋጣሚ ዶክተር አብይ በቀደም ዕለት ሲሄዱ ወደፊት እንነጋገርበት እንችላለን በመቀሌ በመታሰቢያ ሐውልት የሰማዕታት መታሰቢያ ሐውልት ላይ የአበባ ጉንጉን እንትን አኑረዋል እና ምንድነው ሳስብ የነበረው ምንድነው ለኢትዮጵያ አንድነትና ለኢትዮጵያ ሉዓላዊነት የታገሉ የመከላከያ ኃይል አባላት በዚያ 7 ዓመት ውስጥ አይታወሱም። ይሄ ያሳዝነኛል። ከፍተኛ ወደፊት ልዩ እንትን ምን ጥናት ሊያስፈልገው የሚገባ ነገር የት ቦታ ላይ ነው ያለው? የት ነው የኢትዮጵያ መከላከያ ጦር የምናስታውስበት ቦታ? እና ይሄ ደግሞ የኢትዮጵያ መከላከያ ጦር ለአንድነትና ለኢትዮጵያ ሉዓላዊነት የታገለ ኃይል ነው። እነቱን ለመናገር የደርግ ጦር አልነበረም። በኔ በደርግ ጦር አርጋ ላይው እና ሌሎች ኃይሎች ናቸው ይልቁኑ ለጥፋትና ለሉዓላዊነት መቀጨጭ ካርታችንም ሁሉ አሳልፎ ማለት ሀገሪቷን ለሌላ የውጭ አካሎች ሰነጣጥቆ ሸርሽሮ ከመስጠት ለነሱ ነው እንግዲያው ክብር እየተሰጠ ያለውና ይሄ ላይ ያሳዝነኛል ነው። ይሄ ኢትዮጵያ ሊረዳው የሚገባ መዘናጋት የለበትም። የጦር ኃይላችን አሁን በልባችን ውስጥ አለ። የድሮ የደርግ የጦር ኃይል አለ። የኢትዮጵያ መከላከያ የጦር ኃይል ነው። ወደዛኛው እንሂድና ወደዚህ ወደ ሬፕ የሚለውና የኒካል ሚቲሌሽን ይሄ በዚያ 7 ዓመት ውስጥ ሲካሄድ ኖሮ ነገር ነው። ብዙ እስረኛ ከወጡ አይናገርም። ግፍ ደርሶብኛል ነው ተደብድቤያለሁ ነው የሚለው እና እንትና አርቲኩሌት አያረገው የሚያሳፍር ነገር ሆኖ ስለሚታይ ፓርትነር የማግኘት ችግር አለ ማለት የትዳር ጓደኛም ከዛም ደግሞ በሚያሳዝን እንኳን ኢትዮጵያ ይቅርና ሌላው ሀገር ውስጥም መድፈር የሚባል ነገር ወይም ደግሞ ቦልድ ቴክ በስዊድሽኛው በእንግሊዝኛ ሬክ ያላግባብ በግፍ ማለት ነው። እንግዲህ እነሱ እዚህም በነጮቹ አካባቢ ሪፖርት ዳይሆኑ ከእስረት የተነሳ ምክንያቱም ህብረተሰቡ ያልነቃም አሁንም በሴቶች ላይ በእንትኑ ላይ ጥቃቱ በደረሰበትን ሰው የመውቀስ ነገር አለ። ይሄ ምንድነው ብሌሚንግ ዘ ቪክቲም የሚባለው ነገር አለ እና እሱ የሚያሳዝን ነገር አለ። ኢትዮጵያ ውስጥ ግን በጣም ነው 95% 99% ከመቶ አይናገርም። እንደው ፍንጭ ሰጥቶ በቪኦኤ ላይ ሰምታችሁ እንደሆነ የደረሰብኝን ነገር መናገር ያሳፍራል። ቋንቋ የለውም ሲሉ ይሄ እንግዲህ የኛ ስራ ነው ዲሴክት አድርገን እንትኑ ምንድነው ተንትነን ምን ሊሆን ይችላል ነው። መገረፍ ለምደናል። መደብደብ የመንገዱ ላይ ይደበደባል። ኢትዮጵያ እየተዋረደ ነው። ግን እስር ቤት ደግሞ የሚደረግበት ነገር ምንድነው ነው? ይሄንን ሲስተማቲክ በሆነ እስካሁን ያጠና ሰው የለም። እንግዲህ እኔ 33 ሰዎችን አነጋግሬያለሁኝ ያ ጥቃት የደረሰባቸው ወይም ደረሰብን የሚሉ እንትኑ የሚያውቋቸው እነዚህን ምክንያቱም ብዙ ለመናገር አይፈልግም ይሄንን ግን እነሱን የሚያውቅ ይሄ ምንድነው የሚባለው አኔክዶታል በሚባለው የሳይንስ ነው የሳይንስ ስራ ነው። እነዛን ቪክቲሙን ተጎጂውን በቀጥታ ልታገኘው ካልቻልክ ተጎጂውን የሚያውቅ ሰው ታማኝነት ያለው ይሄ ኪ ኢንፎርማንት የሚባሉት አሉ በዚህ በሶሲዮሎጂ እና በኤትኖግራፊ ጥናት ውስጥ ቁልፍ የሆኑ መረጃ የሚያቀርብ የቤተሰብ አባል በዛ አማካኝነት ነው እንግዲህ ስብስቦች ተካሄዱት እንትን ነው ኦንጎይንግ ነው ጥናቱ እየተካሄደ ነው ያለው። እጅግ የሚያሳዝን የሚያስለቅስ የሚያሳፍር ነገር ነው። እኔ ይሄን ያነሳሳይ ነገር በመሰረቱ ለመናገር ከዚህ በፊት ብዙ ጊዜ ሰማው ነበረ። አንድ ልጅ ነው ዩኒቨርሲቲውን አልናገርም ከሌላ የትግራይ ተወላጅ ጋር ይጣላል። ሁለቱም ጌስት ስቱደንትስ ናቸው የስኮላርሺፕ ውጭ ሀገር ናቸው ያሉት አንድ ዩኒቨርሲቲ ውስጥ። አንደኛው ይጋጫሉ አንድ ዶርሚተሪ ነበር የሚተኙት እና ያኛው ይሄ እንግዲህ ነን ትግሪያን የሆነው ትግሪያን ሆነው ልጅ ወደ ኢትዮጵያ ለጎብኝት ሲሄድ ያኛው ይደውላል ለሴኩሪቲ ይደውልና እንደዚህ ብሎ ይወነጅለዋል። ከዛ አዲስ አበባ ላይ ወላጆቹ ሊጠይቅ ሄዶ እዛው አስረውት ለሁለት ሳምንት እንደዚህ አይነት ነገሮች እንደተደረጉበት ፈርስታን ኢንፎርሜሽን አለ። ያ ነው ያነሳሳኝ። ያ እንግዲህ ግሩህ የሆነ ልጅ ነው። እውነቱን ለመናገር ከአማራ አካባቢ የመጣ ልጅ ነው። ይሄም ደግሞ ችግር አለ። የተወሰነው ላይ ነው፣ በተለይ ደግሞ የተወሰነው ምንድን ነው የሚባለው ዘር ላይ ነው ይሄ አይነት ነገሮች እንዲፈጸሙት። ያ ነገር ለምንድን ነው በተለይ ይሄ ግብረ ሶዶ የሚባለው ነገር በጣም ዋይድሊ እንትን የሆነ ነው፣ በጣም በሰፊው የሚወራ ነገር ነው ኢትዮጵያ ውስጥ ሰምታችሁ እንደሆነ። እንዲሁም ጀርመን እንደ ጸያፍ ንግግር ተናገርካት በለኝና አንዳንድ መፈክር ላይ ወያኔ ቃሉ ልጠቀምበት የማልችለው አይነት አይዶን ነው የሚል መፈክሮች አሉ። ወያኔ እንትን ወያኔ እንትን፣ ያ ነገር ከየት ነው የመጣው የሚል ራሱን የቻለ ጥናት የሚጠይቅ ነገር ነው። ከየት ነው ይህ አይነቱን ሂውሚሌት የማድረግ በዚህ አይነት ዘዴ ተቃዋሚን ወይም ደግሞ ወጣት ጎበዝ ኢትዮጵያዊን ማሳነስ ምን ማለት ነው? ያን ሰው እኮ የእንትኑ የፖለቲካ ኃይሎቹን የፖለቲካ ብቃቱን እንትን ለማለት ነው፣ ያው ለመቀጨጭ ነው። ሁለተኛ ከዛ ወጥቶ ምንም ነገር አይሰማም። ሌላው ደግሞ ምንድን ነው እዛው እስር ቤት እያሉ አሁን የሰማሁትም ደግሞ ምንድን ነው ኢንፎርሜሽን እንትን ፊልም ይደረጋል። ፊልም እና ካሜራም የመሳሰሉት ነገሮች አሉ። ይሄ ነገር ሰው እንትኑ አደጋው በሚደርስበት ጊዜ ምን ብዬ ደን ነገር እንግዲህ አቢዩዙ በሚደርስበት ጊዜ ፊልም ያነሱና ይሄን ነገር ብትናገር ይሄን እንለቃለን የሚባሉም ነገሮች አሉ። አሁንም ይሄን በአኔክዶታል ኤቪደንስ ነው ብዙ ጥናት ኢትዮጵያዊው ሊተባበር ይገባል። አንዱ ችግር ምንድን ነው ኢትዮጵያዊው ወጥቶ መናገር አልቻለም እና ለአጥኚዎች መስጠት አለበት እንዲህ አይነት ነገሮች ወይም ለሂውማን አምነስቲ ኢንተርናሽናል፣ ለሂውማን ራይትስ ዎች የመሳሰሉ ኢንተርናሽናል ድርጅቶች አሉ እና ይሄ ነገር ብሔራዊ ኮሚሽን ተቋቁሞ ምርምር የሚገባው ነገር ነው። እንትን ነው አይሶሌትድ የሆነ ነገር አይደለም። መጀመሪያ የመሰለኝ አንዳንድ ወታደሮች ወይም የሴኩሪቲ ሰዎች ካላቸው የሳዲስቲክ የሚባለው ጨካኝነት የተነሳ የሚያደርጉት ይመስል ሊሆን ይችላል ብዬ ነበር የመጀመሪያው ቲዮሪ። ከዛ በኋላ ግን የቆየ ሲመጣ ብዙ ዳታዎች እየሰፉ ሲመጡ ሲስተሚክ ነው እና ሲስተሚክ የሆነው ከየት በሲስተም ውስጥ የትኛው ደረጃ ላይ ነው ያተዛዝ የሚመጣው አሁንም ጥናት የሚጠይቅ ነገር ነው። ግን በሰፊ የሚካሄድ ነገር ነው። በተለይ ኢትዮጵያዊነትን ከፍ የሚያደርግ የወያኔ ስርዓት ወይም ደግሞ ኢህአዴግን የሚተች ብቃት ያለው
ዶክተር ግርማ ሁለት ደቂቃ አለችኝ። በሁለት ደቂቃ ውስጥ አንድ ጥያቄ ጠይቅና ይችን ይመልሱልኝ። ይሄ ሶዶማይዝ ማድረጉ እንዳለ ሆኖ ሌላም አንስተውልኝ ነበረ፣ ሴቶች እህቶቻችን ብልት ላይ የሚያደርጉት አጭር በአጭር መልስ ቢሰጡኝ አሰቃቂ ነገር እንዳለ ነግረው ነበር።
እንግዲህ ያው እስር ቤት ገብተው ምንድን ነው የበረዶ አይነት ነገር ነው ሴቶቹ ላይ የሚጠቀሙት፣ በረዶ ነው የሚጠቀሙት በዚሁ አካባቢ ላይ ማለት ነው። እንግዲህ ማህፀን አካባቢ ያም እንደሆነ አላማው በትክክል እኔ ባይገባኝም ያው ለመውለድ አንደኛ ለመውለድ ያላቸውን እንትን እንቀንስ ይመስለኛል፣ ሁለተኛ እዛ አካባቢ ያለው ስሜትንም ለማደንዘዝ ነው። ይሄም ያው እንደሚታየው እንግዲህ ሂውሚሌሽን ነው ምንድን ነው የሚባለው፣ ውርደት ለማዋረድ ነው፣ ለማሳነስ ነው፣ ለማኮሰስ ነው፣ ሰደናቸውን ሰው አይደላችሁም ለማለት ነው። እና ይሄ በጣም ግሮስ ሂውማን ቫዮሌሽን ሂውማን ራይትስ ቫዮሌሽን ነው፣ ትልቅ የሆነ የሰብአዊ መብት ድፍረት ነው። እና ሌሎችም ትንታኔዎች ወደፊት ይወጣሉ በጥናቱ ላይ።
ዶክተር ግርማ እንግዲህ ፕሮግራማችን በሚያሳዝን ሁኔታ እያለቀ ነው፣ ሁለት ደቂቃ ነው ያለችኝ። ግን ያው ቃል ገብተውልኛል ማን ነው ኤኒታይም እገኛለሁ ብለውኛል እኛ በደወልን ቁጥር። ይህንንም እያመሰገንን በሚቀጥለው ሳምንትም ሆነ በሚቀጥሉት ተከታታይ ሳምንታት እንደገና ለማቅረብ ፍላጎት ስላለን ይህንኑ ፍቃደኛ መሆኑን እንደገና ይግለጹልኝና እንሰናበት።
በጣም አለሁኝ እናንተ እኔ እኮ ይህንንም ሀሳብ በማካፈሌ እየተማርኩ እኮ ነው። ምክንያቱም አንተ በምታቀርበው ዜና ሰዎች ኮንታክት ያደርጉኛል በኢሜይል እና እውቀቴ እኔም መቶ በመቶ አላቅም ሁሉን ነገር ስህተት ልሰራ እችላለሁ እና ያን ስህተት ለማቃናት ይሄ እንደዚህ አይነት ፕሮግራሞች ይረዱኛል፣ ኢንፎርሜሽን ለማግኘት ይረዳኛል። እና በእውነቱ እኔም ተጠቃሚ ነኝ። እግዚአብሔር ይስጥልኝ። መልካም ሰንበት።
መልካም ሰንበት እንላለን እኛም። እንግዲህ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በተከታታይ በሚቀጥሉ ሳምንት ዶክተር ግርማንና ሌሎችንም የኢትዮጵያን ጥያቄ በሚመለከት ጎንበስ ቀና የሚሉ ኢትዮጵያውያኖችን ይዘን ለመቅረብ እንሞክራለን። እንግዲህ እናንተም እስከ ሳምንት ሰላም ሁኑ እንላችኋለን። እኔ አህመድ፣
እኔም ዘውዱ፣ እኔም መብራቱ በቴክኒኩ
ጤና ይስጥልን።
ነው።